to Presence Radio Pabiano. ያስተምናል አድማጮቻችን ይህ የምትከታተሉት ዲስኮን ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ታዲያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ነጋድ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ደቦ ነው ይጻፍ ነው ችግር አይግባ አንተ ብቻ ዘፈን ነው አለኝ። እንኳን እስቲ እኮ ነው እንዲህ የሚለኝ ወተት የሌለው ጡት ለሕፃናት አጉርስ ነው። በኩባያ የዱቄቱ ጠጥ በሚሰፈርላቸው እናቶች በተሰበሰቡበት ድንኳን ውስጥ ከደረሰ የስንዴ ማሳቸው የተፈናቀሉ ገበሬ አባቶች በተኮልኩሉበት ድንኳን ውስጥ እኮ ነው ዘፈን የሚለኝ። ቆይ አስማችሁ ልበል ይብስላቱ ልጅ ምንኛ ጀገነ ከንፋስ ፈጠነ ከውሃ ቀጠነ አልጨም በጣደ ገድሎ እየሞተ ሞቶ እየገደለ አስማቹ ሰማ ዜማው መዘመኑ ነው ሞቀለ ቆጮ ነጠላ ዜማ ይወጣዋል። ፕሊስ ሸፈን አሪ ጂብኒ ወተውተኝ ድንኳን ውስጥ እኮ ነው ካባቶቻቸው እድር ተባረው በእናቶቻቸው የድር ድንኳን ውስጥ በተቆራመዱ ህፃናት ፊት ኮዱ ዘፈን እያለ የሚወተውተኝ። አንዳንዱ የታደለ እናቱ ቀብር ላይ በፍቅር ይወጣል። በሞት በመጠውለግ ማጣት ላይ የመኖር ተስፋውን ይስላል። በሙሾ ዜማ የሰርግ ግጥም እንደመደርደር ማለት ነው። አሁን እዚህ ድንኳን ውስጥ እንዴትስ ልብን የሚያስታርቅ ዜማ ከዚህ ድንኳን ይወለዳል? ደሞ ጥሩ ነጠላ ዜማ ይወጣዋል ይለኛል። አይናችንን መግለጥ አቅቶን ኃጢአታችንን እንደ ጽድቃችን በነጠላ ያዜምን ነው ለዚህ ድንኳን ይበቃ ነው። የተነጣጠለ ትውልድ ነጠላ ዜማ ቢያበዛ ምን ይደንቃል? እውነቴን እኮ ነው። ባቃጠል ነው ጎጆ አመድ ላይ ጎጆ ቀንሰ አገባው በትን ማን ዘፈንህን ይቀበላል? ማንስ ሙሽራይ ብሎ ያጅባል? ዘመናችንን የሚገልጸው ግጥም ብቻ አይደለም አንድ የሚያደርገው ምን ዜማ ነፈግ ነው። ከእድራችን ያባረርናቸው እናቶቻችን በሄዱበት መንገድ ከማዶው ድር የተባረሩ አባቶቻችን እየጨፈርን ካቃጠል ነው ጎጆ አመድ ላይ እያለቀስን ድንኳን እንጥላለን። ወና ጎጆ ታቀፈች የተቆጣች አድባር አገናኛ ጡት ገፈች አባረው አቃጥሎ የሚጨፍሩ ሽማግሌ የሚደበድቡ ሰዎች ሽሽት ያንገላታቸው ራብ ያደቀቃቸው ሕፃናትና ወላጆች አሁን ይህንን ምን ግጥም ይገልጸዋል? ምንስ ዜማ ያስታርቀዋል? ሁላችንም አፈናቃይ ሁላችንም ተፈናቃይ ሆነ። ቆይ አንተ ያበደ ቢዘፍኑስ ማን ነው ዘፈኔ ብሎ የሚያቀነቅ ነው? ማን ነው ይህንን የግፍ ክታብ በሸንጎ የሚያነበንም በጥንቀቱ የሚዘፍን ማን ነው? ደግሞ ዘፈነው ይለኛል ዘመኑ እንኳን ለደስታው ዘፈን ለሐዘኑ ሙሾ ዜማው አሪፍ ነው ሞቅ ያለ ነው ይለኛል። በግራው ያፈናቀለ በቀኙ ተፈናቃይ እየተቀበለ ነው ስከነው እንዴ ሀገሬን እንዲህ ገጥማታው ቢለቀስ ወዳ ባባ ቢዘፈን ልባ ሞት ኢትዮጵያዊ እንኳን ገጥማታረ አስበው ማታውቅ ውትወታውን እንዳልሰማ ባልፈው ምን ነው አረጀ ድምፅ እንዳለ እንዴ አፌ ዘብኝ መልስ አልሰጠሁትም በእልህ እንድዘፍነው እኮ ነው እዚህ ያደረሰን እንዴት እንደሆነ መች አጣውቅና ደሞ ለመስጠት ማንም ማያባይ እነዚህ ድንኳኖች ሲፈርሱ ያፈናቀልናቸው ቀያቸው ሲመለሱ ኦም ያደሩ ማሳዎች ሲታረሱ ባቃጠለው ጎጆ አመት ላይ ጎጆ ቀንሰን ንክሰን ያባረርነው ከተቀበልነው ዘመን ከጎሳ መስፈሪያ ተርፈን ተሰብአዊነት ሲገልጠን ያኔ ይዘፍናለሁ ስለሀገሬ ከሆነ ስለ ወገኔ ከሆነ ተመስፈን ማን ያማኛል ወገኔ የሚቀበለኛል ያኔ ይዘፍናለሁ
ውድ አድማጮቻችንን ጤና ይስጥልን እያልን በዛሬው ፕሮግራማችን እንግዲህ ካለፈው የቀጠለውን የዶክተር አበራ ቱጂን የጎሳ አከላለልና የጎሳ ፖለቲካ ከኢትዮጵያ መወገድ ያለበት አሳማኝ ምክንያቶች በሚል ርዕስ የተጻፈውንና የዚህን ጽሑፍ ሁለተኛ ክፍል ይዘንላችሁ እንቀርባለን። ባለፈው ፕሮግራማችን አንድ የኢትዮጵያ ድምጽ ሬዲዮ ተከታታይ ከአዲስ አበባ ኢትዮጵያ በቀጥታ ደውለው በጉዞ ላይ የገጠማቸውን ችግር የእቃቸውን ልብሶቻቸውን ሻንጣቸውን በተመለከተ አለመድረሱን ገልጸው ሌሎች ወገኖቻቸው ይሄ ችግር እንዳይደርስባቸው በማሰብ ምናልባት ይሄ ነገር እንዳይደገም ወይንም ደግሞ የሚደገም ከሆነ ችግር እንዳይገጥማችሁ በእጅ በመትይዙት ቦርሳ ትንሽ ልብስ ያዙ ብለው መልእክት አስተላልፈውልን ነበርና ይሄን በተመለከተ ባለፈው ፕሮግራማችን የኢትዮጵያን ኤርላይንስ ተወካይ አናግረን የሚሰጡንን መልስ ይዘን እንቀርባለን ብለን ነበር። ኤርላይንሱ መልካም ፈቃድ ሆኖ በዛሬ ለት በቀጥታ በስልክ ገብቶ ይሄንን ጉዳይ ለምን እንደተፈጠረ ምንድን ነው የተፈጠረው እንዳይፈጠረስ ምን እንደሚያደርግ የኢትዮጵያ ኤርላይንስ የሚሰራቸውና የሰራቸውን ይገልጹልናል። እንግዲህ ባየር ላይ በስልክ እናስገባቸዋለን ቃል በገቡልን መሰረት። በመቀጠል እንደተለመደው ዜና ይኖረናል። ዜናው በሰዓቱን ጠብቆ 5 ሰዓት ላይ ይደርሳል። የኢትዮጵያ ድምጽ ሬዲዮ ባልደረባ መኮንንና ከበደ ኢትዮጵያ ሄደው ነበር። መኮንን በትናንትናው እለት ተመልሶ መጥቷል። እና መኮንንን እንግዲህ በስልክ ለማስገባት እንሞክራለን። ከንቅልፉ ከነቃና ረፍት ካደረገ እስቲ ያየውን የተመለከተውን የሰማውን የታዘበውን እንዲያዋይን ለሬዲዮኑ እንዲያዋይ ለአድማጮቹ እንዲያዋይ በስልክ እናገኘዋለን። ትግራይ ውስጥ የመከላከያ ሰራዊቱ እንዳይንቀሳቀስ ሲታገት ህዝቡ ከመቀየም እኛ ብንቀየም ይሻላል ብሎ በህዝብ ላይ ሳይተኩስ በህዝቡ በጠየቀው መሰረት መሳሪያውንና ራሱን ሳይንቀሳቀስ የህዝቡን ጥያቄ ሲቀበል፣ በሌላ በኩል ግን ጎንደር ውስጥ የሱር ኮንስትራክሽንን የግል ኩባንያ አጅቦ ይሄድ የነበረው የመከላከያ ጦር ህዝቡ የኩባንያው መኪናዎች ይፈተሹልን ብሎ በመጠየቁ የመከላከያ ሰራዊቱ ተኩስ ከፍቶ ሰዎች ህፃናትና ጠዋቂዎችን ጨምሮ የተገደሉ ሲሆን ብዙ ሰዎችም የመቁሰል አደጋ ደርሶባቸዋል። ይህን በተመለከተ እንዴት የአንድ ሀገር የመከላከያ ሰራዊት በሀገሩ ህዝብ ላይ በተለያዩ ቦታዎች የተለያየ አቋም ይይዛል? አንድ አካባቢ ህዝብ አናስቀይምም ብሎ ራሱን ለመከላከል እንኳ መሳሪያ አልጠቀምም ሲል፣ በሌላ አካባቢ ተኩሶ መግደልን ምን አመጣው የሚሉና ይህን የሚሰሩት አሁንም ህዝብ ከህዝብ ለማጋጨት የሚሰሩና የዶክተር አብይን የለውጥ እርምጃ ለማደናቀፍ የሚታገሉ የወያኔ የውስጥ አርበኞች በወታደሩና በቢሮክራሲው ተሰግስገው አሉ የሚሉ አስተያየቶች ይሰማሉ። ይህንን በተመለከተ የኢትዮጵያ ድምፅ ሬዲዮ ከዚህ በዚህ ጉዳይ ላይ ውይይት ለማድረግ ይሞክራል። አድማጮችም በስልክ ቁጥር 0819101000 በመደወል አስተያየታችሁን መወርወር ትችላላችሁ። እንግዲህ የዛሬው ፕሮግራማችን ከእናንተ ጋር ውይይት ያለው ይሆናል። መልካም ቆይታ ከኢትዮጵያ ድምፅ ሬዲዮ ጋር እንዲሆንላችሁ እንመኛለን። ከዚያ ቀደም ብዬ ግን እዚህ ስቱዲዮ ውስጥ ያሉ ሁለት የስቱዲዮ የኢትዮጵያ ድምፅ ሬዲዮ ባልደረቦች እንደው ቢረፍድም ቢዘገይም እንኳን ደስ ያላችሁ ብላለሁ። ዘውዱና መብራቱ
እንኳን አብራዳ
አመጣችን ደስታችን ገና ደስታችን የጋራ
አሁን ደሞ ጥምቀትም አለ ጥምቀትም አለ ገና አጣይ ደሞ ጥምቀት
አለ ገና። እኔ እንኳን ያልኩት እንግዲህ እነዚህ ሁለት የኢትዮጵያ ድምጽ ሬዲዮ ባልደረቦች ባለፉት ሳምንታት ውስጥ የምንድነው የሚባለው በአማርኛም ነው ባለው የመኖሪያ ፈቃድ ኡፔሆል ስቲልስቶን አግኝተዋልና ደስ ይለናል። የስራ ጓዶቻችን ሐሳቧ ጥቂትም ብትሆን ከነዚህ ከዚህ ከጥቂት ሐሳብ መገላገላቸው ያስደስተናልና በድጋሚ እንኳን ደስ ያላችሁ መብራቱና ዘውዱ።
እንኳን አብሮ ደስ አለን።
እንኳን አብሮ ደስ አለን። እንኳን ባለፈው ሳምንትም እንግዲህ እንኳን አደረሳችሁ ለማለት በስራ አጋጣሚ መገኘት አልቻልኩም። ለመደወል ብዙ ጥረት አድርጌ ነበር ግን አልተሳካልኝም። በዚህ አጋጣሚ አድማጮቻችንን እንኳን ላሳለፍን የገና ልደት በዓል አደረሳችሁ፣ እንዲሁም ለመጪው ጥምቀት እንኳን አደረሰን። በሚቀጥለው ሳምንት ሎሚ ይዘን ከእናንተ ጋር የጥምቀት ጨዋታን ሰፋ አድርገን የምንጫወትበት የሬዲዮ ፕሮግራም ይኖረናል ብዬ ተስፋ አደርጋለሁ።
አይ ባለፈው ጊዜ ሎሚውን ሞክረነው ነበርና ሎሚ የሚል ጠረን የለውም። ስለዚህ ከኢትዮጵያ ምናልባት የሚወጡ ሰዎች ካሉ ይዘውልን እንዲመጡ የኢትዮጵያ
አሃ ሎሚ ልታስመጡ ነው ከኢትዮጵያ?
አዎ ጠረኑ ያሸተተን ነው አመወርወር ያለብን ይመስላል።
አሃ ሎሚ ቦረውር ደረቱን መታሁት የሚለው ዘፈን
አወይ ኩላሊቱን ልቡን ባገኘሁት ይባላል አይደል?
ቻካና ይሆን
ልብ ሞልቷል እዚህ ግን እንትን ነው የሌለው ሎሚ ነው የሌለው።
እንግዲህ በጣም ጥሩ ሎሚ እንግዲህ ለማምጣት እንሞክራለን እኛም ስንሄድ። መልካም ቆይታ አድማጮቻችን፣ እስከ 6 ሰዓት ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። እንግዲህ ሙዚቃችንን በመቀጠል እስቲ መብራቱ ይዛሩና ቴክኒካላችን
ወም ነገር መጣና ትምህርት የገባን ታቁልና ተና ፊደልና ተና ይሸምበር አጥርጥር የዛፎቹ ፍሬ የትም ትምብሬ ትዛለኝ ታገሬ ወፈጽ ተብቅ ወልበኙ ተዛለን ታገር ቤት ስለክ ያተሩን ኩቶና የትየው ሸት የስንዴው ሸት ችሉት የሸምበራ ጠርጥር የዛፎቹ ፍሬ የትሚ ትንብር የተዛለኝ ሀገሬ የሸምበራ ጠርጥር የዛፎቹ ፍሬ የትሚ ትንብር የተዛለኝ ሀገሬ የበቆሎ ጥብስ የበቆሎ ጥብስ ቃም ቃም ሲያደርኩት ያሰኛል ደስ ደስ ያሰኛል ደስ ደስ ከሁሉም ከሁሉም የሚለይ ትውስ የሚለይ ትውስ ካፊያ ተብተብ ሲል ገሳ ስንለብስ የሸምበራ ጠርጥር የዛፎቹ ፍሬ የትቢትም ዞር ትዛለኝ ሀገሬ የሸምበራ ጠርጥር የዛፎቹ ፍሬ የትቢትም ዞር ትዛለኝ ሀገሬ የፍምርተሉ ኮበረት ይላድራል ሞፈርከን በሰግሎ ጦታማ ዘለው የገብስ ክምር በስፍራልክም የምርቱ ዝርዝር የሸምበራ ጠርጥር የዛፎቹ ፍሬ የትሚትም ዞሬ ትዛለኝ ሀገሬ
ባለፈው ሳምንት ፕሮግራማችን የጎሳ አከላለልና የጎሳ ፖለቲካ ከኢትዮጵያ መወገድ ያለበት አሳማኝ ምክንያቶች በሚል ርዕስ ከዶክተር አበራ ቱጂ የጻፈውን ጽሑፍ የመጀመሪያ ክፍል አሰምተናችሁ ነበር። በዚህ የመጀመሪያው ክፍል ጽሑፍ ላይ ዶክተር አበራ እንዲህ ብለዋል። በአንድ ወቅት የተባይ ማጥፊያ ነው ለችግርም መፍትሄ ነው ተብሎ በመንግሥት መመሪያ የተረጨ ኬሚካል ምድሩንና አየሩን ከመረዘው ውሃውን ከበከለው ጠቃሚ ተክሎችን የሚያጠፋ ከሆነ ይህን መርዘኛ ኬሚካል ጥቅም ላይ እንዳይውል በአዋጅ ወይም በሕግ ማገድ ነው ብለው ዶክተር አበራ ቱጂ ጽፈው ነበር። ዶክተር አበራ በመቀጠልም የመንግሥት ሠራተኞች በተወለዱበት አካባቢ እንዲወሰኑ ተደረገ። ይህም የሐሳብ ብዝሃነት እንዳይኖርና አዲስና የተሻለ ሐሳብ በሥራ ላይ እንዳይውል አደረገ። ዜጎች ከሌላው የአገሪቱ ክፍል ከመጣው ወገናቸው ጋር እንዳይተዋወቁ ሆን ተብሎ መጋረጃ ተደረገባቸው። የመንግሥትም ዋናው ሥራ ሕዝብን በጎሳ መለያየትና ማጠር ሆነ። አዲስ በሬ ወለደ ታሪክ በመፍጠር አንዱ በሌላው ላይ ጥላቻና ጥርጣሬ እንዲኖረው ተደረገ ይላሉ። ዛሬ የዚህን ጽሑፍ ሁለተኛና የመጨረሻ ክፍል ይዘንላችሁ እንቀርባለን። አንድ ክልል ለተወሰኑ የህብረተሰብ አካል ሲሰጥ በሌላ አባባል ሌላው የህብረተሰብ ክፍል የዚያ አካል አይደለም ማለት ነው። ይህም የኔ የብቻዬ ነው ለማለት ነው። የአማራ ክልል ለአማራ ነው ማለት በሌላ አባባል የትግሬው አይደለም፣ የኦሮሞው አይደለም፣ የጉራጌው አይደለም ማለት ነው። ስለዚህ አከላለሉ የአንተ ነው ተብሎ ለአንድ ጎሳ ሲሰጥ ሌላውን በዚህ ቦታ አያገባህም፣ ይህ አካባቢ የኔ እንጂ ያንተ አይደለም ማለት ሲሆን ሕገ መንግሥታዊ የሆነ ፍጹም አግላይ የሆነ አሰራር ነው። በየትም ዓለም ዜጎቹን እንዲህ የሚያገልና የሚከፋፍል ህግ የለም። ለምሳሌ በህንድ በማንነት ፖለቲካ አደረጃጀት ሀገር አፍራሽ መሆኑን የተረዳው የህንድ የመጨረሻው ፍርድ ቤት የማንነት ፖለቲካ እንቅስቃሴ ህገ ወጥ እንደሆነ በይኗል አግዷል። የጎሳ አከላለል የኢትዮጵያ ህዝብ የውጭ ጠላት ቢመጣበት እንኳ ተግባብቶና ተባብሮ አገሩን መከላከል እንዳይችልና ኢትዮጵያን ለማጥፋት የተሸረበ ስልታዊ ወይም ስትራቴጂክ ደባ ነው። የቡድን ጥያቄ የዜጋን መብት በማክበር ይፈታል። የጎሳ ፖለቲካ ግለሰቦች የሐሳብ የበላይነት ማግኘት ሲያቀታቸው ወደ ስልጣን ለመውጣት የሚጠቀሙበት አቋራጭ መንገድ ነው። የግለሰብ መሰረታዊ መብቱ ከተከበረ የማይከበር የቡድን መብት የለም። በየትኛውም የአገሪቱ ክፍሎች በክልል ወይም ጎሳ ሳይወሰን ዜጎች በአፍ መፍቻ በቋንቋቸው መማር፣ በቋንቋቸው መጠቀም፣ መዳኘት፣ የመስራት ሀብት የማፍራት፣ መሪያቸውን የመምረጥ የመመረጥ፣ ሐሳባቸውን የመግለጽና የመደራጀት መብታቸው ያለምንም ገደብ ሊከበርላቸው ይገባል። ይህን ለማድረግ የግድ የጎሳ አደረጃጀት ወይም ክልል አያስፈልግም። ለአንዱ መብት ለመታገል የዚያ ሰው ጎሳ አባል መሆን አያስፈልግም። ዜጋ መሆን ብቻ ይበቃል። ጎንደር ውስጥ ያለ አንድ ኦሮምኛ ተናጋሪ የምችለው ቋንቋ ኦሮምኛ ብቻ ነው፣ በኦሮምኛ ልዳኝ ይገባኛል ካለ አስተርጓሚ ሊመደብለት ይገባል። ይህን ለማድረግ የግድ የጎሳ ክልል አያስፈልግም። ይህ በየትኛውም የሀገራችን ክፍል የዜጎች ሁሉ መብት ሊሆን ይገባል። በጎሳ ግጭት የማይነካና የማይጎዳ ክልል ወይም የህብረተሰብ ክፍል አይኖርም። ባለፉት 3 አመታት ብቻ ያየነው ይህን ነው። የጎሳ ፖለቲካ መሐንዲስ ነን የሚሉት ግለሰቦች ሌላው መጤ፣ ሰፋሪ፣ ቤተለሽ፣ ቤትየለሽ ነው እናባረዋለን የሚሉት ሳይቀር ራሳቸው ባጠመዱት ወጥመድ እየገቡ ነው። ኦሮሞ ከሶማሌ፣ ጉጂ ከጌዶ፣ ቤኒሻንጉል ከኦሮሞ፣ ኦሮሞ ከአማራ፣ ሲዳሞ ከወላይታ፣ አማራ ከቅማንት፣ አማራ ከትግሬ፣ ብዙ ቦታ ማቆሚያው የማይታወቅ ግጭት ተነስቷል። ይህ ችግር ወደ እኔ አይመጣም ብሎ ተዝናንቶ የሚቀመጥ የህብረተሰብ ክፍል የለም። በዚህ ከቀጠለ ጊዜ የጊዜ ጉዳይ ሆኖ እንጂ ሁሉንም ያዳርሳል። ስለዚህ ይህ ሁኔታ አንዱ ወገን አባራሪ ሆኖ ሌላው ተባራሪ፣ አንዱ አገር ሲመሰርት ሌላው አገር የሚፈርስበት ክስተት አይደለም፣ የእርስ በእርስ መተላለቅ እንጂ። አንዱ ወገን ሲጠቃ ሌላውም አልሞት ባይ ተጋዳይ ሆኖ ራሱን ያዘጋጃል፣ በምላሹም ጥፋት ያደርሳል፣ እየገደለ ይሞታል። በሩዋንዳ በነሩዋንዳ የመን ሶሪያ የደረሰው እልቂት በእኛ ላይ ካልደረሰ አንማርም ብሎ እልቂትን መጋበዝ ከድንቁርናም አልፎ ደደብነት ነው። በጎሳ ስም ማጥፋት እንጂ ተጠያቂ ጎሳ አይኖርም። በጎሳ ፖለቲካ መሪዎች በጎሳ ስም በግለሰብ ላይ ጥፋት ይፈጽማሉ እንጂ ተጠያቂ የሚሆን ወይንም ኃላፊነት የሚወስድ ጎሳ ወይም ቡድን ግን አይኖርም፣ ሊኖርም አይገባም። በሕግ አግባብ በማይጠየቅ ቡድን ስም ግለሰቦች ወንጀል የሚፈጽሙበት አሰራር ነው። ግለሰቦች በቡድን ስም ኃይል የሚያገኙበት ነገር ግን ጥፋቱን በሕግ ወደማይጠየቅ ጎሳ የሚያላክኩበት፣ በወንጀላቸው ሲጠየቁም ጎሳችን ወደሚሉት ቡድን ሄደው የሚደበቁበት ሕገ ወጥነት ነው። የጎሳ አከላለሉ አሁን እንዳለ እንዲቀጥል ቢደረግ እንኳ አገሪቱን ወደ ኢኮኖሚያዊ አዘቅት ከዚያም ወደ ማህበራዊ ቀውስ ይወስዳታል። በየትም አገር ለእድገት አስፈላጊ የሆኑ መሰረታዊ ነገሮች አሉ። አንዱና የመጀመሪያው የሕግ የበላይነት ነው። ሌላው የንብረት ባለቤትነት መብት ሲሆን ስራን፣ ችሎታን፣ ፈጠራንና ተወዳዳሪነትንና የሚያበረታታ ነጻ ገበያ ነው። ይህም የሰውን ሀብት በነጻነት ማንቀሳቀስ ይጨምራል። እንዲሁም እነዚህን በስርዓትና በሕግ የሚያስከብር ሕጋዊ ተቋማት ሊኖሩ ይገባል። ማንም አካባቢ የሆነ ግለሰብ በራሱ ብቻ ምልኡ አይደለም። አንዳችን ለአንዳችን እናስፈልጋለን። ነገር ግን ማንም ቢሆን ያለውን ሀብትና እውቀት አውጥቶ ወይንም ሙያውን ተጠቅሞና ተቀናይቶ ለመስራት የሕይወትና የንብረት ዋስትና ያስፈልገዋል። በአሁኑ የኢትዮጵያ ሁኔታ ሰዎች ካደጉበት አካባቢ በግፍ እየተባረሩ ምን አይነት ሰው ነው ህይወቱን ለአደጋ እየሰጠ አገርን አልምቶ ራሱንም የሚጠቅመው? ከምንም በላይ ከእግዚአብሔር ቀጥሎ ኃይል ያለውን የሰው አእምሮ አልምቶና እንደተፈላጊነቱ አዘዋውሮ መጠቀም ካልተቻለ ከድህነት መውጣት አይቻልም። አደጉ የሚባሉት የዓለማችን አገሮች እዚህ የደረሱት በቆዳ አስፋታቸው አይደለም፣ በተፈጥሮ ሀብታቸውም አይደለም። የሰው ሀብታቸውን አልምተው አስተምረውና ይበልጥ ምርታማና ውጤታማ በሚሆንበት ቦታ አሰማርተው ያለውን የማምረትና የመፍጠር ችሎታ በመጠቀማቸው እንጂ። የምጣኔ ሀብት እድገት ምንጩ ከሰው ልጅ አእምሮ ነው። ትርጉም ያለው የኢኮኖሚ ለውጥ ያመጣው ፈጠራ ወይም ኢኖቬሽን ነው። ለዚህም አሜሪካንን፣ ጀርመንን፣ ጃፓንን፣ ቻይናን የመሳሰሉትን አገሮች ማየት ይበቃል። ዜጎች ለአመታት ለፍተው ላባቸውን አንጠፍጥፎ ያፈሩትን ንብረት በሚቀሙበት ሀገር፣ ንብረታቸው በመጎሰኞች በሚቃጠልበት ሀገር፣ የውጭ ሀገር ባለ ሀብት ቀርቶ ኢትዮጵያውያን ያላቸውን ሀብት ያሸሹ እንደው እንጂ በልማት ላይ አያውሉትም። ምንም እንኳ አንዳንዶች ቢኖሩም ያገኙትን የተፈጥሮ ሀብት አራቁተውና በክለው የኢትዮጵያን ባንኮች ዕዳ ላይ ጥለው ዘርፈው ለመውጣት ካልሆነ በአገሪቱ ሰላም ተማምነው ያላቸውን ሀብት አፍስሰው ዘላቂ ልማት አያመጡም። ዘመናዊ ቴክኖሎጂ የሰው ልጅ ስራ እየተሻማ ባለበት ዘመን በተራ ጉልበት ስራ ላይ በሚመሰረቱ የቻይና ፋብሪካዎች ላይ መተማመንም አይቻልም። በቴክኖሎጂ ሮቦቲክስ፣ 3D ፕሪንቲንግ፣ አርቲፊሻል ኢንተለጀንስ ምርታማነታቸውን ሲያሳድጉና በጥቂት ሰዎች ብቻ ማምረት ሲችሉ ስራውን ወደ አገራቸው ይመልሱታልና። በህዝብ ልማትና ምርታማነት ላይ ያልተመረኮዘ እድገት ዘላቂነት የለውም። ወያኔ የፈጠረው የጎሳ ስርዓት ሰው በችሎታውና በእውቀቱ ወይም የሥራ አፈጻጸሙ የሚለካበት ሳይሆን በጎሳ ፖለቲካ ታማኝነቱ ነው። ይህም ወጣቱን በአቋራጭ ህገ ወጥ ሀብት ፈላጊ እንጂ የእውቀት ፍላጎት እንዳይኖረው አድርጎታል። አንዲት አዋሳ ተወልዳ ያደገች ወጣት የዩኒቨርሲቲ ትምህርቷን አጠናቃ ስራ እየፈለገች ያጋጠማትን የገለጸችው ልብ የሚነካ ነበር። አንድ አጎቷን ይህን ጠየቀችው። አጎቴ እኛ ምንድነን? አጎቷም ምን ማለትሽ ነው ይላታል። እሷም ዘራችን ምንድነው አለች። አጎቷን በመገረም ዘሯ የተቀላቀለ መሆኑንና በቀላሉ ኢትዮጵያዊ መሆናቸውን አብራራላት። እሷ ግን ስራ ለማግኘት ዘር ይመረጣል፣ የተወለድኩት እዚህ ነው፣ ነገር ግን አንቺ የዚህ ክልል ዘር አይደለሽም እያሉ ስራ ሊቀጥሩኝ አልቻሉም ብላ ወጣቷ በሐዘን ተናገረች። ከሀገራችን በድህነት ወደ ኋላ ከመቅረት በተጨማሪ ህወሓቶች ህዝቡን በጎሳ ከፋፍለው በፈጠሩ ስርዓት ሰው የሙያ ችሎታው ሳይሆን ዘሩ ታይቶ ስራ የሚቀጠርበት ሀገር ሆኗል። በዚህ ሁኔታ ያደገ ወጣት ለሀገሩ ምን አይነት በጎ አመለካከት ሊኖረው ይችላል? አገራችን ያላትን የሰው ኃይል ማልማት አትችልም። ያላትንም የለማ ህዝብ የሚያስፈልግበት ቦታ መጠቀም አልቻለችም። ወደ 105 ሚሊዮን የሚጠጋ ህዝብ ያላትና 80% ወጣት በሆነበት አገር ወጣቱን በስራ ማሰማራት ዋነኛ ጉዳይ መሆን ሲገባው በጎሳ ፖለቲካ ላይ በማተኮር ሰውን ሰርቶ እንዳይበላ ማድረግ በወገን ላይ የሚፈጸም ወንጀል ነው። ከአንድ አካባቢ ሰልጥነው የተቀመጡ ስራ አጥ ወጣቶች ሲኖሩ በሌላ አካባቢ ደግሞ ህዝቡ ባለሙያ አጥቶ በችግር ይሰቃያል። ይህም የጎሳ ፖለቲካ ያመጣው ጣጣ ነው። አገራችን ካለባት አጠቃላይ ድህነት በከፋ የገጠሩ አካባቢ ከፍተኛ የተማረ የሰው ኃይል እጥረትና ችግር አለበት። በከተማዎች አካባቢ የተጠራቀመው የሰው ኃይል ራቅ ወዳለው የአገሪቱ ገጠር ክፍል ሄዶ እንዳይሰራ፣ እንዳያለማ፣ የሰው ህይወት እንዳያድንና አገሩንም እንዳያውቅ ይህ የጎሳ ክፍፍል መሰናክል ሆኖበታል። በአገሪቱ ገበሬው ያመረተውን ምርት በማዕከላዊ ገበያ መሸጥ ባለመቻሉና የስርጭት ችግር በመኖሩ ነው በሀገራችን የምግብ እህል እጥረት የሚፈጠረው ተብሎ የገበያ ልውውጥ ማዕከል የኢትዮጵያ ምርት ገበያ ያቋቋመው መንግስት ለእድገት ፍጹም አስፈላጊ የሆኑትን የተማሩ ወጣቶችን ግን ከአንድ ቦታ ወደ ሌላ ቦታ ሄደው መስራት እንዳይችሉ አድርጓል። የጎሳ ፖለቲካና ግጭት እና ዘረኛ ቅስቀሳ በህዝብ መካከል የማይረሳ የታሪክ ጠባሳ ጥሎ ያልፋል። ይህም ለወደፊት የአገሪቱን አንድነት አደጋ ላይ ይጥላል። የዛሬ ጥፋት የነገ ታሪካዊ ችግር ይሆናል። ዘመኑ ከአንድ ክፍለ ዓለም ሌላው ክፍለ ዓለም መረጃ በቅጽበት የሚደርስበት፣ የአገር ድንበሮች የሰውን እንቅስቃሴ የማይገድቡበት ዘመን ነው። የተፈጥሮ ሀብትም ቢሆን የልዩነትና የግጭት ምንጭ መሆን የለበትም። እያንዳንዱ አካባቢ የራሱ የሆነ የተፈጥሮ ሀብት አለው። አንዱ ነዳጅ ሲኖረው ሌላው እብነ በረድ ሊኖረው ይችላል። አንዱ ደግሞ ለም የእርሻ መሬት ሊኖረው ይችላል። ሌላው ሲሚንቶን ማምረት የሚያስችል ሀብት ሊኖረው፣ ሌላው የውሃ ሀብት ይኖረዋል። ስለዚህ ሁሉም ዋጋ አለው። ሁሉም ለሀገራችንና ለህዝባችን ያስፈልጋል። ዘመኑ በጎሳ ታጥሮ የምንኖርበት አይደለም። የሚያዋጣውና ኃይል የሚኖረን የጎሳን አጥር አስወግደን ስንተባበርና ሁላችንም በችሎታችን ስናበረክት ነው። ኢትዮጵያን የጎሳ መብት የግለሰብን ወይንም የዜጋ መብትን ያጠፋባት ሀገር ሆናለች። ኢትዮጵያ ዜጋ የሌላት የጎሳ ስብስብ ተደርጋለች። ስለዚህ የጠቅላይ ሚኒስትር አብይ መንግስት ተቀዳሚ ስራው ይህን የጎሳ ደረጃጀትና ፖለቲካ ማስወገድና ሁሉም ኢትዮጵያዊ ያለ አድልዎ የሚያስተናግድ የዜግነት ፖሊሲን ማስፈን ነው። ይህንም ለማድረግ ይቻል ዘንድ ኢትዮጵያውያን ረጋ ብለንና ምክንያታዊ ገንቢና ሰላማዊ ውይይት በማድረግ ችግሩን ከስር መሰረቱ በመመርመር ካለፈው ስህተት በመማር የወደፊት አቅጣጫችንን ራሳችን መንደፍ አለብን። ኃላፊነቱን ለተወሰኑ የጎሳ መሪዎች መተው የለብንም። ሁላችንም እኩል ኃላፊነት አለብን። የኢትዮጵያ ምሁራን ፈረንጆች ከጻፉት የመማሪያ መጽሐፍ ዕውቀት ቴክስትቡክ ኖሌጅ በዘለለ የአብዛኛውን የሀገራችንን ህዝብ ኑሮና ችግር ከተለያየ ዘርፍ ቀርቦ በማጥናት ለሀገራችን ሁኔታ የሚስማማ አገር በቀል የመፍትሄ ሐሳብ ሊያቀርቡ ይገባል። የኢትዮጵያ ህግ አውጪዎች ሀገሪቱን ወደዚህ ደረጃ ያደረሱትን ከፋፋይና አግላይ ህጎች በማስወገድ ሁሉም ዜጋ በእኩልነት የትም የአገሪቱ ክፍል በነጻነት የሚኖርበት ስር ነቀል ህግ ሊያወጡ ይገባል። እንደዚሁም የኢትዮጵያ ጦር ኃይል የአገሪቱን ዳር ድንበርና የሀገር አንድነትን የሀገር ውስጥ ሰላም ለድርድር የማይቀርብ መሆኑን አውቆ የተጣለበት ኃላፊነት በንቀት ሊወጣ ይገባል። የኢትዮጵያ የፖለቲካ መሪዎችና ባለድርሻዎች የሀገሪቱን ስልታዊ ወይም ስትራቴጂክ ጥቅም ለጊዜያዊና የአጭር ጊዜ ፖለቲካ ድል መስዋዕት ሳያደርጉ ለዘላቂ ሰላምና እድገት መሰረት ሆነው የዜግነት መብትና ፖለቲካ ላይ ሊያተኩሩ ይገባል።
I'm gonna make it. Thank you.
አድማጮቻችን በመግቢያው ፕሮግራማችን ላይ እንደተናገርነው አሁን ከኛ ጋር በስልክ የኢትዮጵያን ኤርላይንስ የስዊድን ክርንጫፍ ኃላፊ አቶ ነጋ ወልዱ በመስመር ላይ ከኛ ጋር ይገኛሉ። ጠናስተልኛ አቶ ነጋ።
ጠናስተልኛ አቶ አመድ።
በዚህ አጋጣሚ እጅግ በጣም እናመሰግናለን ጥያቄያችንን ተቀብለው ለዚህ ጥያቄና መልስ ወይም ለውይይት በመቅረቦ። እንግዲህ ባለፈው ሳምንት አንዳንድ ማጫችን በቀጥታ ከአዲስ አበባ ደውለው የደረሰባቸውን ችግር ገልጸውልን ነበርና ይሄን በተመለከተ እንዴት ነው እንግዲህ ችግሩ ምንድነው? ባጭሩ ሻንጣችን ስላልደረሰልን እኛ ከደረሰን በኋላ ሻንጣችን ስላልመጣ ባነሳቸው በተጓዙ ጊዜ ልብስ ስላልነበረን ችግር ፈጥሮብኝ ነበርና በተደጋጋሚ በየቀኑ የቀያይ እየገዛው ነው ብለው ነበርና ለአድማጮቻችን እኚህ ሀገር ወዳድ ኢትዮጵያ ይደውለው ምንድነው ለማሳሰብ የፈለጉት ድንገት ይሄ ነገር እንዳይገጥማችሁ የችግር እንዳይገጥማችሁ በእጅ ቦርሳችሁ ቢሆን ጥቂት ልብሶች ያዙ ይሄ ነገር የሚደገም ከሆነ ብለው ነበርና ይሄንን እርስዎ በመጀመሪያ እንዴት ያውታል? ይሄ ችግር እንዳይደገምስ ኤርላይንሱ ምን የሚሰራው ነገር አለ? ለምንድን ነው እስ ይሄ ነገር የተፈጸመው?
እሺ አመሰግናለሁ። በመጀመሪያ ደረጃ ለመንገደኞቻችን በጣም ይቅርታ መጠየቅ እንፈልጋለን። ጉዳዩ የሆነው ምንድነው? ይሄ ቴክኒካል ችግር ነበረብን በአይርክራፍቱ ወይት ላይ ሲ ቴክኒካሊ ሮንግ ዳታ ሰጥቷቸው አዲስ አበባ የሲስተም ኤረር ነው እና አውሮፕላኑ ከሚገባው በላይ ፊውል እንዲጭን ሆነ። ልክ ፊውሉ ኦልሬዲ ከተሞላ በኋላ ግን ኦልሬዲ ኦቨር ዌይት መሆን ኤርክራፍት ታወቀና በስዊድን ህግ ደግሞ በአውሮፓን እንትን ይሄ የኢንቫይሮንመንታል እንትን ስላለ ፊውሉ መልሶ ዳምፕ ማድረግ ወይም ደግሞ ዲፊውል ማድረግ ብዙ ፕሮሰስ አለው። ኦልሞስት ከሶስት እስከ አራት ሰዓት ይፈጃል፣ ብዙ ፕሮሰስ ይፈጃል እና ያኛው አማራጭ መውሰድ አልተቻለ። ምክንያቱም መንገደኞቹ ሌላ መጉላላት ይደርስባቸዋል። ስፔሻሊ ከአዲስ አበባ አልፈው ቢዮንድ አዲስ ለሚሄዱ መንገደኞች አዲስ አበባ ላይ ዊዝኢን 2 አወርስ ስለሆነ ኮኔክት የሚያደርጉት ማክሲማም 2 ሰዓት ተኩል ስለሆነ ኮኔክሽኑ እዚህ 3 ሰዓት ወይም 4 ሰዓት ካቆየነው አውሮፕላኑ እነዛ ያመልጣቸውና ይጉላላሉ፣ ሆቴል ይገባሉ። ያማራጭ መውሰድ አልተፈለገም። ስለዚህ የነበረው
ትራንስፈር ማድረግ ያለባቸው ማለት ሆኖ አዲስ አበባ ቁጭ ብሎ የሚጠብቁ ትራንስፈር ወደ ሌላ ቦታ የሚሄዱ
አዎ፣ ከዚህ ሄደው ለምሳሌ ወደ ሳውዝ አፍሪካ፣ ኬንያ ምናምን የሚሄድ መንገደኞች
ኦኬ
ዊዝን 2 አወርስ ኦር ለስ ሰዓት ተኩል ነው ትራንስፈር የሚያደርጉት ብዙ ጊዜ
ኦኬ
ያለን ሰዓት አንዳንዱ ኢቭን በግማሽ ሰዓት ውስጥ የሚያደርጉ አሉና አውሮፕላኑ እዚህ 3 ሰዓት ወይም 4 ሰዓት ካቆየ ነው ኦሬዲ ሚስ ያደርጋሉ። እና ያ ማረግ ስላልቻልን የግድ የነበረን ምርጫ ምንድነው? ሻንጣ ወርዶ መንገደኞቹ ብቻ እንዲጓዙ ነው ያደረግነው። ይሄ አጋጥሞ ያቀም እንደዚህ ለመጀመሪያ ጊዜ ነው እንደዚህ አይነት በቴክኒካል ኤረር ምክንያት ያጋጠመን። አውሮፕላን ውስጥ በካፕቴኑ በፒኤ ይሄ ፓሰንጀር አናውንስመንት ነግሯቸዋል የነበረው ሁኔታ ለመንገደኞቹ ይቅርታ ጠይቆ አሳውቋቸዋል። እና ይሄ ኖርማሊ ብዙ ጊዜ አያጋጥምም፣ ለመጀመሪያ ጊዜ ነው እንደዚህ አይነት ችግር ያጋጠመና ቴክኒካል ነው ምክንያቱ እንጂ ኢትዮጵያ አየር መንገድ እንደዚህ አይነት ሻንጣ በመጣል ብዙም የከፋ እንትን ስም የለውም። በግሎባል ኦዲተርስ ፕሩፍ መሰረት እኛ በጣም የተሻለ የሻንጣ አያያዝ ካላቸው አየር መንገዶች ውስጥ ነን። ጀስት ለኢንፎርሜሽን ያህል በኦን አቨሬጅ በኢንዱስትሪው ላይ 1000 መንገደኛ አጓጉዘህ እስከ 6 ሻንጣ መጣል ሚል ይሄ ማጥፋት ወይም ደግሞ ማዘግየት እንደዚህ አይነት ስታንዳርድ ነው ያለው። እኛ ግን ኢትዮጵያ አየር መንገድ ከጊዜ ወደ ጊዜ እየተሻሻለ አሁን ወደ 3.5 የደረሰበት ሁኔታ ነው ያለው።
ጥሩ ጥሩ እንትን አላችሁ፣ ጥሩ ስም አላችሁ ማለት ነው። ኢንተርናሽናል ደረጃ
በሻንጣ ከፍተኛ ትኩረት ከሚሰጥባቸው ከሴፍቲ ቀጥሎ በሰዓቱ መብረርና ሻንጣ አያያዝ ከፍተኛ የማኔጅመንቱና የሰራተኛው ትኩረት የሚሰጥባቸው ነገሮች ናቸውና ሻንታ ኖርማሊ እንደዚህ አይነት ሲሪየስ ሆነ እንት አይገጥምና ስፔሻሊ ባለፈው ግን አሁን በነገርኳችሁ መሰረት ነው
ኦኬ ተነግሯቸዋል ማለት ነው ለመንገደኞቹ በአይሮፕላን ውስጥ ካፕቴኑ በአናውንስ አድርገዋል ይሄን ችግር በተመለከተ እንዴት ተፈጥሯል ብለው ማለት ነው
አዎ እዛው ሳይነሱ የገጠመው ችግር ተናግሮ አብራርቶ ነግሯቸዋል እና ሻንታው ደግሞ በሚቀጥሉት ሁለት ቀናት ያው እንደምታውቀው ወደ 7000 ኪሎ ያህል ሻንጣ ነው የቀረው
ኦኬ
ስለዚህ የሚቀጥለው አውሮፕላን ኔክስት ዴይ ያለው የራሱ የረብረውና የትናንትናው ሙሉውን ይዞ መሄድ ስላልቻለ ተወሰኑ ሻንጣዎች ደግሞ እንደገና ቀርተው ነበር እና በሁለት ቀን ውስጥ ግን ክሊር አርገን ጨርሰናል አሁን ምንም የቀረ የለም እና
በጣም ጥሩ ይሄንን በመግቢያ ፕሮግራማችን ላይ ስንናገር የሱድን ቅርንጫፍ ኃላፊ አቶ ነጋይ ቀርባሉ ብለን ስንናገር ደውለው ሌላም ጥያቄ ያቀርቡልን አሉ አንድ አድማጫችን ያው ያሉትን ችግሮች መናገር ይጠቅማል ለኤርላይንሱም ወደፊት እውነት ከሆነ ለማረም የሚጠቅማቸዋል ከሚል አንፃር ነው ምን ይላል አንድኛው ይላኩልን ከአንድ ሰዓት ተኩል በላይ በኢንፎርሜሽን እጥረት ሳቢያ እዛው ኤርፖርት ውስጥ እቃቸውን ጠብቀው ባለማግኘታቸው ወደ ቤታቸው በመሄድ በማግስቱ ተመልሰው ወስደዋል እና መንገደኛን እየተጉላላን ነው የሚል ቅሬታ አቅርበዋል ይላል በቀጥለውም ደግሞ የምንድነው እሱ የልጆች መቀየር ዳይፐር መቀየር ምናምን አይሮፕላን ውስጥ ትንሽ ችግር ነበር እነዚህ አላ አይደለም ቀላል የሆኑ ሰርቪሶችን እንዴት ነው እናንተ መተዋቸው ለአስተናጋጆቻችሁ ለመንገደኛው የሚሰጡት በተቻለ መጠን አገልግሎት ምን ይመስላል?
ወል ሁለቱም አሁን ይሄ ካን ሰዓት የተባለው የዛ ቀን ኢንሲደንት ነው ሌላ ቀን
እንግዲህ በወረቀት ነው እዚህ ተቀብለው ጽፈው የሰጡኝ የትኛው ቀን እንደሆነ አላውቅም ካን ሰዓት ተኩል በላይ በኢንፎርሜሽን እጥረት ሳቢያ እዛው ኤርፖርት አይ ቲንክ የዛው ቀን መሰለኝ አይ ዶንት ኖ እንግዲህ ግን ብቻ በአጠቃላይ ሰውየው ከደወሉ እንደገና ይሄን አምሹር ያዳምጣሉ እንሰማለን ግን እንዴት ታውታላችሁ የሽንት ቤት እጥረት አለ ምንም አለ ምንድነው ቦርዲንግ ላይ የሽንት ቤት እጥረት በቦርዲንግ ላይ የሽንት ቤት እጥረት አለ ምን ማለት ነው
የት ይሆን እሱ ደሞ እዚህ አርላንዳ ነው አዲስ አበባ
ቦርዲንግ ላይ እንግዲህ እናንተ እንትም
ቦርዲንግ እንግዲህ ጌት ነው ያው ይሄ ምናየው ምንድነው አሁን ለምሳሌ አርላንዳ ነው ከተባለ የኢትዮጵያ መንገድ እንትሎች ነው ዞሮ ዞሮ የኤርፖርቱ እንትን ነው ግን የሽንት ቤት እጥረት የለም በእያንዳንዱ ጌት ላይ
የነገሩኝ አንዴ ቆይ ኤርላይንስ ውስጥ ነው ኦኬ አይ ኤርላይንስ ውስጥ ነው ነው የሚለው አሁን ደግሞ እየተደወ ኤርላይንስ ውስጥ ነው ነው የሚለው
ኤርላይንስ ማለት አዲስ አበባ
አዎ አይ አይሮፕላን ውስጥ መሰለኝ
አውሮፕላን ውስጥ
መሰለኝ እንግዲህ ወይ ይዘጋ እንደሆነ አላውቅም ብዙ ጊዜ ሰርቪሳችሁ በአጠቃላይ እንዴት ነው ሰርቪስ ውስጥ
ሰርቪሳችን እንግዲህ ያው ምስክሮቻችን ካስተመሮቻችን ናቸውና
ኦኬ አዎ
አውሮፕላን ውስጥም ከተባለ እንግዲህ ስታንዳርድ ኤርክራፍት ነው ለየር መገለጫ
ለኔም እንደሱ ነው የሚገባኝ እስቲ ቆይ አንዴ ላዳምጠው ባየር ደሞ የደወላል አንዴ ቆዩኝ ላይሰሙት ይችላሉ እኔ በኔ ስልክ ስለደወልኩሎት ላይሰሙት ይችላሉ ሃሎ አድማጬ
ሃሎ
አጠራ አድርገው
እሺ ሻንጣውን በተመለከተ የዛሬ 5 አመት ገደማ ነው እኔ ስሄድ
አሃ ኦኬ
አዎ እኔ ስሄድ ምንም የተነገረን ነገር የለም እዛ ወርደን አንድ ሰዓት ተኩል ያህል ተንገላታዊ ማለት ነው በመጨረሻ እንዳልተመጣ ተነግሮን የሆነ ደረሰን ተሰጥቶን ወደ ቤታችን ሄድን ማለት ነው ለነገሩ በማግስቱ ጧት
አግኝታቸው
በማግስቱ አምጥተውልኛል
በጣም ቆንጆ
እና ኢንፎርሜሽኑን ነው እንትን ያልኩት
በጣም ጥሩ ኦኬ
ይሄ የቦርዲንግ ሆል ወይንም ደግሞ ጌት ሃውስ የሚሉት ሽንት ቤት የለው
ምንድነው ቦርዲንግ ሆስ ምንድነው
ይሄ ወደ ጌት ወደ አውሮፕላኑ ለመግባት ስንጠብቅ የሚጠበቅበት ቦታ ላይ እስከ አንድ ሰዓት ምናም መቆየት ይቻላል
ኢትዮጵያ ውስጥ ነው እዚህ ስቶኮል
ኢትዮጵያ ስንወጣ
ከኢትዮጵያ ስትወጡ
ስንወጣ
በጣም ጥሩ
ለሌሎችም ነገራቸው ለሌሎችም ሰዎች እንዲያውቁ እና ስንወጣ የሽንት ቤት የለው
በጣም ጥሩ
200 300 ሰዎች አሉ
ኦኬ እነግራቸዋለሁ መስመር ላይ ስላሉ
አንቺ ተደበቀችና በጣም ጥሩ ችግር አለ
በጣም ጥሩ አመሰግናለሁ ጌታዬ አቶ ነጋ የሚሉት ምንድነው የሽንት ቤቱን ነገር በተመለከተ የሚሉት ምንድነው ከኢትዮጵያ ወደዚህ ስንመጣ አንድ ሽንት ቤት አለች አትታይም 300 400 ሰው ይከመታል ያ ችግር ይሆናል አይ ቲንክ ይሄ ለእናንተ ፖዚቲቭ እንትን ነው ማወቁ ራሱ ለወደፊቱ ታርሙታላችሁ ባይነኝ ሌላው የሻንጣውን ያሉት የዛሬ 5 አመት ሲሄድ ነው ያሉት የዛሬ የዛሬ 5 አመት ሲሄድ ሻንጣዬ ጠፋ። ምንም አንድ ሰዓት ተኩል እዛው ኤርፖርት ተብቀን መልስ አልሰጠንም። በማግስቱ ግን መተን ኦፍ ኮርስ ተቀበለናል አሉ። እና ይሄ ነው ያለው። ይሄኛውን ግን ልታርሙት ይገባል ባይ ነኝ። በተለይ ይሄ ኢትዮጵያኖች ወደ ውጭ ሲወጡ ቦርዲንጉ ላይ አንድ ሽንት ቤት ከሆነ ችግር ነው። ያ ሁሉ ህዝብ ምን ይወጣዋል? አስቡበት። አይመስልዎትም?
አዎ ልክ ነው፣ ትክክል ነው። አሁን ይሄ ሽንት ቤቱ ጠቅለል ባለመልኩ ምንድነው አዲስ አበባ ኤርፖርት በጣም የኮንጀሽን እንትን አለው። አሁን ባለው ማስፋፋት ስራ እየተሰራ ነው። ኦልሬዲ የተወሰነ ፓርቱ ስራ ጀምሯል። ትልቅ እንትን ይደረጋል። ግን የአየር መንገዱ እድገትና የኤርፖርቱ እድገት እኩል አልሄደም። አየር መንገዱ በጣም በፍጥነት ሲያድግ፣ ኤርፖርቱ ግን ያው
እንደ ምድር ባቡር አጎንብሶ እየሄደ ነው። የኢትዮጵያ ምድር ባቡር እንደዚህ ነው የሚባለው። አቶ ነጋ ብዙ ጊዜ ስለ ኢትዮጵያን ኤርላይንስ ሲወራ የአፍሪካ የኢትዮጵያ ብቻ ሳይሆን የአፍሪካም ምንድነው ኩራት ነው ሲባል ሰማለሁ። ምንድነው የኢትዮጵያን ኤርላይንስን ኦኬ፣ ለኛ ለኢትዮጵያኖች ያው ባንዲራ እንትን ሰንደቅ ዓላማችንን ይዞ የሚበር ኤርክራፍት ስለሆነ ኩራት ይሰማናል ሲያድግ ምን ሲል። ምንድነው ግን የተለየ ያደረገ ኢትዮጵያን ኤርላይንስ? ብዙ ኢንተርናሽናል እንትኖችም ጥሩ እንትን አለው። ምንድነው የተለየ ያደረገው? እድገቱ እዚህ የደረሰበት ምክንያት ምንድነው?
ወል የተለየ የሚያደርገው ያው ሰርቪሱ ነው። ሰርቪሱ ስንል እንግዲህ ኤርክራፍት ሁሉም ኤርክራፍት መግዛት ይችላል። አፍሪካ ውስጥ ከኢትዮጵያ ውጪ በተሻለ ብዙ አውሮፕላን መግዛት የሚችሉ አገሮች አሉ። ግን ዋናው ሚስጥሩ ምንድነው? የሰራተኛው እና የማኔጅመንቱ ነው። ያ ማለት አንደኛ አየር መንገዱ ፋውንዴሽኑ ጀምሮ ድሮ ከቀዳማዊ ኃይለ ሥላሴ ጀምሮ ሲጀመር በጥሩ ሁኔታ ጥሩ ፋውንዴሽን ላይ ስለነበረ እሱ በማስቀጠል በተከታታይ የመጡት የማኔጅመንትና የሰራተኞች ድርጅቱን እንትን ስላደረጉት ነው። አንዱ ትልቁ ሚስጥሩ እሱ ነው። ሌላ ሊሆን አይችልም። እና በጣም ኮሚትድ የሆነ ለድርጅቱ ፍቅር ያለው ሰራተኛና ማኔጅመንት አለው እና ያኛው ነው ለሳክሰሱ ትልቁ ፋክተር የሆነው።
ይህንን ሰርቪስ የምትሰጡትን ከሚቀርብባችሁ ትችት አንጻር ሳትንቁ ማሻሻል አላማ አላችሁ ወይስ ደግሞ የራሳቸው ጉዳይ እኛ እንደፈለግ እናደርጋለን ነው የምትሉት?
እንደዛ ካልማ ምንም
ከውድድሩ ትወጣላችሁ።
ቢዝነስ ነው፣ ኤርላይን ቢዝነስ። አንድ ቀን ችላ የምትለው ነገር ካለ በቃ አንተ የመጨረሻው ነው። እና እንደዛ እንልም። እያንዳንዱ የመንገደኛ ኮሜንት በሲሪየስሊ ነው የሚታየው። እስከ ላይ ድረስ በደንብ ሲሪየስሊ ይታያል። አሁን ይሄ ኢንሲደንት እስከ ቶፕ ማኔጅመንት ድረስ አውቆት በደንብ ኢንቨስቲጌት ተደርጎ ሌላ እንደዚህ አይነት ነገር እንዳያጋጥም አስፈላጊ እርምጃዎች ተወስደዋል። እና ችላ የሚባል ነገር የለም። ችላ ካልክ በቃ
ከገበያ ትወጣላችሁ። አቶ ነጋ እጅግ በጣም እናመሰግናለን። በመጨረሻ ለኢትዮጵያ ድምፅ ሬዲዮ አድማጮች በዓለም ዙሪያ ላሉት ስለ ኢትዮጵያን ኤርላይንስ ያለውን ሁኔታ ለተገልጋዩ በተመለከተ የሚሰጡት አጠር ያለ መልእክት ካለ።
በመጀመሪያ ደረጃ የኢትዮጵያ ድምፅ ሬዲዮ ለሰጣችሁ ኝትር በጣም አመሰግናለሁ። የነበረን ችግር እና ካስተመሮቻችን ደግሞ በጣም ከፍ ያለ ይቅርታ እንጠይቃለን። እና ደግሞ አንድ ላረጋግጥላቸው የምፈልገው ነገር ምንድን ነው፣ አንዳንድ መንገደኞች አሁን በሚቀጥሉት የኢንሲደንት ካጋጠመ አንድ ሁለት ሶስት ቀን በኋላ የሚሄዱ መንገደኞች ሁላ እየደወሉ እንዴት ነው ሻንጣ ልጓዝ ነው ብሎ የጠየቁ ነበሩ። እና እንደዚህ አይነት ስጋት እንዲያድርባቸው አያስፈልግም። ምክንያቱም ቅድም እንዳልኩት ይሄ ብዙ ጊዜ አንድ የሚያጋጠመ ኢንሲደንት ነው እንጂ እኛ ስማችን በሻንጣ አያያዝም ይሁን ሌላ ካስተመር፣ ያው ካስተመሮቻችን ራሳቸው ምስክሮቻችን ናቸው። ስለዚህ በዚህ አጋጣሚ ይቅርታ መጠየቅ እፈልጋለሁ። ለእናንተም ቴንኪዩ ለሰጣችሁን እድል
በጣም እጅግ እናመሰግናለን። እንግዲህ በሚቀጥሉት ሁኔታዎች እየተከታተልን ያለውን ሁኔታ ለአድማጮቻችን እናቀርባለን። ጤና ይስጥልኝ ጌታዬ።
ቴንኪዩ ቬሪ ማች። መልካም ቀን። Thank you.
እንደምን አረፈዳችሁ አድማጮች። ከረፋዱ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ የሳምንቱ አበይ ዜናዎች ቀጥለው ይሰማሉ። በመከላከያ ሰራዊት አባላት በመራብ ጎንደር መተማ አካባቢ የተፈጸመው ግድያ ኃላፊነት የጎደለውና ትክክለኛ ለመሆኑን የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸው ገለጹ። አቶ ገዱ አንዳርጋቸው ስለ ጉዳዩ በሰጡት መግለጫ በደረሰው ጉዳት ኃላፊነት መውሰድ ያለበት አካል ኃላፊነት መውሰድ አለበት ብለዋል። ይበንዲ እንዳለም ያዴፓ ስራ አስፈጻሚ ኮሚቴ ለሁለት ቀናት ሲያካሄድ የቆየውን ስብሰባ የተለያዩ ውሳኔዎችን በማሳለፍ ማጠናቀቁን ዘገባዎች አመልክተዋል። በሌላ በኩል የአማራ ዲሞክራሲያዊ ፓርቲ ያዴፓና የአማራ ብሔራዊ ንቅናቄ አብን በጋራ ለመስራት መስማማታቸውም ታውቋል። የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው እንዳሉት አንድ የኮንስትራክሽን ድርጅት ተሽከርካሪዎችን ከአንደኛው ፕሮጀክት ወደ ሌላኛው ፕሮጀክት ለማንቀሳቀስ በተሞከረበት ወቅት በተፈጠረ ለመግባባት አሳዛኝ ክስተት ተፈጥሯል ብለዋል። ሁኔታው አሳዛኝ ብቻ ሳይሆን በምንም አይነት ምክንያት ይቀርብለት በዚህ አይነት ግጭት ወቅት ንጹሃንን መጠበቅና ተነቃቂ ማድረግ ይገባ እንደነበር ነው የገለጹት። በተፈጠረው ግጭት አሳዛኝ በሆነ መልኩ ንጹሃን ዜጎች ጭምር ሞተዋል። በዚህ ጉዳት ለደረሰባቸው ዜጎችና ቤተሰቦች በራሴና በክልሉ መንግስት ስም የተሰማኝን ጥልቅ ሀዘን ገልጻለሁ፣ መጽናናትንም እመኛለሁ ብለዋል። ርዕሰ መስተዳድሩ እንዳሉት የኃላፊነት የጎደለው እርምጃ መወሰድ አልነበረበትም። ችግሩ ቢያጋጥም እንኳ እሁድና ሰኞ እንደተደረገው በትዕግስትና በውይይት ጉዳዩን ለመፍታት ጥረት መደረግ ነበረበት ነው ያሉት። እናም ግድያው ኃላፊነት የጎደለውና ትክክለኛ ያለመሆኑን ገልጸዋል። አቶ ገዱ አንዳርጋቸው ደረሰው ጉዳት ኃላፊነት መውሰድ ያለበት አካል ኃላፊነት መውሰድ እንደሚኖርበትም አሳስበዋል። ግድያውን የሚያጣራ ቡድን ወደ አካባቢው በአስቸኳይ እንደሚላክም አስታውቀዋል። ዝርዝሩ ተጣርቶ ያልተገባና ተመጣጣኝ ያልሆነ እርምጃ የወሰዱ አካላት በሕግ ተጠያቂ የሚሆኑበት ሁኔታም እንደሚኖር ነው የገለጹት። ወለጋ ላይ ጦርነት፣ አዲስ አበባ ላይ ሰላማዊ ትግል የሚለው አካሄድ ፈጽሞ ተቀባይነት የለውም ሲል የኦሮሞ ዴሞክራሲያዊ ፓርቲ ኦዴፓ አስታወቀ። የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ኃላፊ ዶክተር አለሙ ሰሜ እንደገለጹት በአቶ ዳውድ ኢብሳ የሚመራው ኦነግ በወለጋ ውጊያ እያደረገ በአዲስ አበባ ስለ ሰላማዊ ትግል መናገር አይቻልም ብለዋል። ሸኔ ኦነግ ሰሞኑን ባወጣው መግለጫ በሶስተኛ ወገን እንደራደር ማለቱን በተመለከተ የፓርቲያቸውን አቋም የገለጹት ዶክተር አለሙ ሰሜ ከእንግዲህ ድርድር የሚባል ነገር የለም፣ መሳሪያውን አስቀምጦ በምርጫ ቦርድ በሚደረግ የፓርቲዎች ንግግር ላይ መሳተፍ ይችላል ሲሉ ጥሪውን ውድቅ አድርገዋል። በኦሮሚያ ክልል በወለጋና በጉጂ ሰላም መስፈኑን፣ ሁሉ ነገር ወደ ቀድሞ ሰላማዊ ህይወት መመለሱን የገለጹት ዶክተር አለሙ ሰሞኑን በአቶ ገላሳ ዲልቦ ከሚመራው ኦነግ ጋር የተደረገው ውይይት ውጤታማ እንደነበር ገልጸዋል። ኢትዮጵያ በአስመራ በሚካሄደው የሰላምና የወዳጅነት እግር ኳስ ዋንጫ ውድድር ላይ እንደምትሳተፍ አስታውቃለች። የኢትዮጵያ ወጣት ብሔራዊ ቡድን አራት ሀገራት ይካፈሉበታል ተብሎ የሚጠበቀውና በአስመራ አዘጋጅነት በሚካሄደው የሰላምና የወዳጅነት ዋንጫ ላይ ይሳተፋል ተብሏል። በየካቲት ወር በአስመራ አስተናጋጅነት በሚካሄደውና በኤርትራ፣ ኢትዮጵያ፣ ጅቡቲና ሶማሊያ ወጣት ቡድኖች መካከል በሚደረገው ሰላምና የወዳጅነት ዋንጫ ላይ የኢትዮጵያ ወጣት ብሔራዊ ቡድን እንደሚሳተፍ ፌዴሬሽኑ አሳውቋል። የአራቱን አባል ሀገራት ወዳጅነትና የዞኑን የእግር ኳስ ትስስር ለማጠናከር ታስቦ ለመጀመሪያ ጊዜ በሚካሄደው በዚህ ውድድር የሚሳተፈው ኢትዮጵያ ብሔራዊ ቡድን ከቀናት በኋላ ዝግጅት እንደሚጀምር ተነግሯል። በኢትዮጵያና በኤርትራ መካከል የሰላም ውይይት ተካሂዶ የሁለቱ ሀገራት መሪዎች መልካም ግንኙነት ከጀመሩ ወዲህ ትብብሩ ይበልጥ እየተጠናከረ መምጣቱ ይታወቃል። ለውጡን ለማደናቀፍ በሚሰሩ አመራሮች ተቋማቸው የተሽመደመደ መሆኑን የኢትዮጵያ ፕሬስ ድርጅት ሰራተኞች አመለከቱ። በደል እየደረሰብን ነው ያሉ የኢትዮጵያ ፕሬስ ድርጅት ሰራተኞች በተለይ ለኢሳት በላኩት መግለጫ እንዳሉት በጠቅላይ ሚኒስትር አብይ አህመድ የተመራው ለውጥ የተቋሙን ዋናና ምክትል ስራ አስኪያጅ እስከ ማባረር ቢያበቃም በድርጅቱ ውስጥ ተሰግስገው ያሉ ግብረአበሮቻቸው አሁንም ችግር እየፈጠሩባቸው ነው። የኢትዮጵያ ፕሬስ ድርጅት ባለፉት 10 ዓመታት አዲስ ዘመን ጋዜጣን፣ ኢትዮጵያን ሄራልድን፣ ቀጥሎም አለምንና በሬሳ ጋዜጣዎችን ሲያስተዳድር ቆይቷል። ጋዜጦቹ በሶስቱም የአገዛዝ ዘመኖች የገዢዎች መሳሪያ ሆነው ማገልገላቸው መሆኑ ሲነገር፣ አሁንም ታዲያ ከዚህ አሰራሩ ለመላቀቅ ሲሞክር በተቋም ውስጥ ችግር በመኖሩ ተጠቁመዋል። በ2010 ዓ.ም በኢትዮጵያ ፕሬስ ድርጅት ውስጥ አዲስ መዋቅርና የሰራተኞች ድልድል ማስፈጸሚያ መመሪያ ሰነድ ተዘጋጅቶ እንደነበር ቅሬታ አቅራቢዎቹ በላኩት መግለጫ አስታውቀዋል። የአዲስ አበባ ፖሊስ ኮሚሽን ከተቋሙ ተልእኮ በተጻራሪ በተለያዩ የወንጀል ድርጊት የተሳተፉና የስነ ምግባር ችግር ያለባቸውን 184 የፖሊስ አባላትን ከሰራዊቱ ማሰናበቱን አስታውቋል። ከህብረተሰቡ የተሰጡትን ጥቆማዎችና ከሌሎች ባለድርሻ አካላት የደረሱትን መረጃዎች መነሻ በማድረግ መላው የፖሊስ አባላትን ያሳተፈ ግምገማ ማድረጉን ኮሚሽኑ ገልጿል። ይህን ተከትሎ ከኮሚሽኑ ተልእኮ ተጻራሪ በመሆን በልዩ ከባድ ወንጀል ላይ የተሳተፉ እንዲሁም ከፖሊሳዊ ስነ ምግባር ውጪ ሲንቀሳቀሱ የነበሩ 184 የፖሊስ አባላት ከሰራዊቱ እንዲሰናበቱ ተደርጓል ብለዋል።
የሚኒስትሮች ምክር ቤት በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የብሔራዊ ምርጫ ቦርድን ለማቋቋም በቀረበው ረቂቅ አዋጅ ላይ ውሳኔ አሳለፈ። የሚኒስትሮች ምክር ቤት ሰሞኑን ባካሄደው 61ኛ መደበኛ ስብሰባ በሁለት ረቂቅ አዋጆች ላይ ተወያይቶ ውሳኔ ማሳለፉን የጠቅላይ ሚኒስትር ጽፈት ቤት በላከው መግለጫ አስታውቋል። ምክር ቤቱ በመደበኛው ስብሰባው በኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የብሔራዊ ምርጫ ቦርድን ለማቋቋም በቀረበው ረቂቅ አዋጅ ላይ ተወያይቷል። ረቂቅ አዋጁ ዜጎች በየደረጃው በሚካሄድ ነጻ ፍትሃዊና ሰላማዊ ምርጫ በማካሄድ በመረጧቸው ተወካዮች አማካኝነት ራሳቸውን በራሳቸው የማስተዳደር ስልጣናቸውን በተግባር እንዲያውሉ ለማድረግ ነጻ የምርጫ አስፈጻሚ አካል አስፈላጊ በመሆኑና በኢትዮጵያ ዲሞክራሲን ለማጠናከር ብሔራዊ ምርጫ ቦርድን ከማንኛውም አካል ነጻ አድርጎ በማደራጀት ፍትሃዊ፣ ተአማኒና ሰላማዊ ምርጫ ለማስፈጸም ይቻል ዘንድ ነው። በአጠቃላይ በአቃቤ ሕግ ተዘጋጅቶ እንደቀረበ ተዘግቧል። በመጨረሻም የአማራ ዲሞክራሲያዊ ፓርቲ አዴፓና የአማራ ብሔራዊ ንቅናቄ አብን በጋራ ለመስራት መስማማታቸው ተዘግቧል። ፓርቲዎቹ አሁን ያለውን የፖለቲካ አሰላለፍ ታሳቢ ያደረገ የሁለትዮሽ ውይይት በስራ አስፈጻሚዎቻቸው በኩል ጥር 1 ቀን 2011 ዓ.ም በአዲስ አበባ ተገናኝተው አድርገዋል። በምክክር መድረኩም ከአዴፓ 11 የስራ አስፈጻሚ አባላት የተገኙ ሲሆን በአብን በኩል ደግሞ 9 የስራ አስፈጻሚ አባላት ተሳትፈዋል። በዚህም መሰረት ሁለቱም ፓርቲዎች በጸጥታ ጉዳይ፣ በሰላምና ደህንነት፣ በልማትና የአማራ ህዝብ የጋራ ጉዳዮች ላይ አብሮ ለመስራት በሁለቱም ፓርቲዎች በኩል በተመረጡ ስራ አስፈጻሚዎች በኩል የጋራ ኮሚቴ አቋቁመዋል። ከሁለቱ ፓርቲ ስራ አስፈጻሚዎች የተመረጡት የጥምር ኮሚቴው አባላት ወደፊት ዝርዝር ጉዳዮችን የሚያሳውቁ መሆኑን ከአማራ ዲሞክራሲያዊ ፓርቲ ማዕከላዊ ጽህፈት ቤት የተገኘ መረጃ ያመለክታል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Let me go.
አሳዛኝ የእረፍት ዜና። በስዊድን ስቶክሆልም ረዘም ላለመታት የኖሩት አቶ ምትኩ ሸኩራላ ዮሱፍ በህክምና ሲረዱ ቀይተው ከዚህ ዓለም በሞት ተለይተዋል። አቶ ምትኩ የሶስት ልጆች አባት ነበሩ። የአቶ ምትኩ ሀዘን መድረስ ለምትፈልጉ ዛሬ ከአምስት ሰዓት እስከ ምሽቱ ሶስት ሰዓት በኢትዮጵያ ሰዓት አቆጣጠር ማለት ነው፣ ወይንም በአውሮፓውያን ሰዓት አቆጣጠር ከአስራ አንድ ሰዓት እስከ ሀያ አንድ ሰዓት ባለው ጊዜ ውስጥ መድረስ የምትችሉ መሆኑን እንገልጻለን። ቦታው ሀሉንዳ ትሬሼሉር ህንፃ ስር ባለው ሎካል ሲሆን ከቱነል ባና ሀሉንዳ ከተወረደ በኋላ ወደ ቀኝ በመታጠፍ በሩል ትራፓው በኩል እንደወጡ ወደ ግራ ሲመለከቱ ህንፃውን ያገኙታል። የኢትዮጵያ ድምፅ ሬዲዮ ለቤተሰብ በሙሉ ለወዳጅ ለቤተሰብ እንዲሁም ለውድ ልጆቻቸው መጽናናቱን እንዲሰጥና የእሳቸውንም ነፍስ ከጎኑ ፈጣሪ እንዲያስቀምጥ እንጸልያለን።
Ruba, kana kaso bare tumi kago takbisi rusu bare tumi te ko me ni rusu
ቻችን አሁን ደሞ ከኛ ጋራ በስልክ የኢትዮጵያ ድምጽ ሬዲዮ ባልደረባ መኮንን ከኢትዮጵያ ተመልሶ መጥቶ እዚሁ ስቶኮልም ይገኛል ከኛ ጋራ በስልክ ነው ያለው። ሰላም መኮንን እንኳን በሰላም መጣ።
ሰላም ሰላም አህመድ እንኳን በሰላም ቆያችሁኝ።
ሁሉ ነገር አማን ነው? ፒስ ነው? ሰላም ነው? ወጣቶቹ እንደሚሉት?
አዎ ሁሉ ነገር ሰላም ነው እግዚአብሔር ይመስገን።
ምን ይወጣና ወጣቶች አነጋገር ተምረ መጣ? ፒስ ነው እንዳትለኝ፣ ፒሱን ይቆይቷል። እሱን እኔ ማቀዋለሁ አዲስ
ያው እንግዲህ ወጣት ስላልሆንኩ ከወጣቶች ጋር ስላልዋልኩ እንግዲህ አዲስ ቋንቋ ተምሬያል ፈጣውም
መኮንን። እንግዲህ ኢትዮጵያን በተወሰነ ደረጃ ለሁለት ሳምንት ሶስት ሳምንት አይታታልና እዚህ ያለ ጊዜ የምትሰማውና የሚነገረው እዛ ያየኸው ምንድነው? የሚለየው ምንድነው? ላንተ አንድ አይነት ሆኖ ያገኘው?
ያው ጉዞን ቀነስከብኝ። ያው ለአምስት ሳምንት ተነበረ እኮ
አምስት ሳምንት
ቆይቼ ያው ትላንትና ተመልሼ መጥቻለሁ።
ግን በጣም አጭር ነው መሰለኝ ነው ይቅርታ።
አው ጊዜው በጣም ይሮጣል በእውነቱ ለመናገር በጣም በቂ ጊዜ አይደለም።
ኦኬ።
በተለይ በሬኬድ እንግዲህ ከ17 አመት በኋላ ነው ሄድኩት።
ኦኬ።
በረጅም ጊዜ ለሄደ ሰው 5 ሳምንት በቂ አይደለም።
ምን አየህ? ምን ታዘብክ? ምን አስደሰተህ? ምን አሳዘነህ?
ብዙ ጥያቄ ነው ይሄ። ሰፋ ያለ ጥያቄና ሰፋ ያለ መልስ የሚያስፈልገው ነው። እንግዲህ ባለፈውም እንግዲህ በየሳምንቱ ከዛ ሆኜም ሪፖርቶችን እንዳቀረብኩት አዲስ አበባ ከመጠብቀው በላይ በሰው ባህር የተሞላች ነች። በጣም ብዙ ሰው ነው ያለው። ኦቨር ክራውድድ ሆኗል። እኔ ድሮም እናውቀው ይሄ 4 ሚሊዮን ምናምን የሚባለው ሳይሆን አሁን ሰውም ሲናገር ሰሟል። አዲስ አበባና አካባቢው በአጠቃላይ ያው ወደ 20 ሚሊዮን የሚጠጋ ህዝብ አላት ነው የሚባለው፣ ኢንኦፊሻል ማለት ነው። እና በጣም ኃይለኛ የሰው ጎርፍ ነው ያለባት። ያም የሆነበት ምክንያት ከአዲስ አበባ ውጪ ያሉ ቦታዎች፣ ክልሎች ሰላም አለመኖር ሰው ወደ ዋናው ከተማ እንዲጎርፍ አድርጎታል የሚለው ነገር ነው እንግዲህ የሚሰማው እዛ ይያለም ተሰማው። እሱን አይቻለው ከፍተኛ የትራፊክ መጨናነቅ አለ።
መኪና ስለሚበዛ ነው ወይስ መንገዱ ጥቂት ስለሆነ
ሰው እንደሱ ይላል? እኔ ደግሞ ምንድነው የሰው የትራፊክ ህግ አለማክበር ነው። መከባበር የሚባል ነገር የለም እዚህ ሀገር። አሁን ትራፊክ መጨናነቅ ወይ አደጋ ለመቀነስ አደባባይ ነው ብዙ ጊዜ የሚሰራው። እዛ ደግሞ አደባባይ ነው የሚፈርሰው። አደባባይ የሚያከብር የለም። ዝም ብለ ታጉረህ ነው የምትገባው።
እንዴ
አደባባውን በመዞር ላይ ላለ ተሽከርካሪ ቅድሚያ ሰጥ የሚለው ህግ አይሰራም።
ግጭት አይበዛም እንዴ ታዲያ?
እኔ እሱን እንግዲህ በጣም መካል ለግጭቶች ብዙ ለዛም ነው አደባባይ ፈርሶ ያው በትራፊክ መብራት የሚያደርጉት ነገር አለ።
ኦኬ።
ያ ነገር በጣም የትራፊክ አንዴ ከወጣ ለመግባት የምትፈልገው ቦታ ላይ ለመድረስ በጣም አስቸጋሪ ነው። የቢሮ ሰራተኞችም ደግሞ የሚናገሩት ነገር አለ። ሰራተኛው እንግዲህ ሹፌር ልከው ለስራ ጉዳይ በሰዓቱ ያው ያ ሰው ለመምጣት በጣም አስቸጋሪ ሁኔታ ላይ ነው በትራፊኩ ምክንያት ማለት ነው።
ኦኬ።
እና ያን ነገር ታዝቢያለሁ። ከፍተኛ የትራፊክ መጨናነቅ አለ።
ይሄንን ለመቀነስ የሚደረግ ምንም ሙከራ የለም? ህዝብ የማስተማር ህግ ተቀብልት ማን ነው አክባሪ እንዲሆን ወዘተ?
በኢቢኤስ ቴሌቪዥን ማለት እዛ ሀገር ውስጥ በሚተላለፍ በአንድ ወቅት እንዳየሁት የስዊድን ኤክስፐርቶች አሁን የትራፊኩን እንትን ለመቀነስ ገብተዋል፣ ትንሽ መሻሻሎች እየታዩ ነው የሚልም ጭምጭምታ ሰምቻለሁ። በተለይ አሁን ለምሳሌ ወደ ቦሌ አካባቢ ቦሌ መድኃኒዓለም ምናምን የመሳሰሉት አሁን ፓርኪንግ ተከልክሎ የተወሰኑ ፓርኪንጎች እየተሰሩ ነው። አሁን አዲሱ የአዲስ አበባ አስተዳደር ያንን እያደረገ ነው። ለምሳሌ ፒያሳ አካባቢ የነበረው አላሙዲ አጥሮ የያዘው ቦታ እሱ አሁን ፓርኪንግ ሆኗል። እነዚህ ታክሲዎች መጫኛና ማውረጃ በተወሰነ መንገድ ያንን ለማቃለል እየተሞከረ ነው። ፕላስ እንደዚህ ሀገር አሁን ለአውቶቡሶች ፍሪ ፊል ለመስራትም በአንዳንድ ቦታዎች እየታዩ ነው።
ግሬድ ፊል ማለት ነው? ግሬድ ፊል?
አዎ ግሬድ ፊል የሚሉት አሁን
ለታክሲና ለአውቶቡስ ነው ወይስ ለአውቶቡስ ብቻ?
እንግዲህ ለአውቶቡስ ነው ለጊዜው። እንግዲህ ወደፊት ያው ለታክሲም ያደርጋሉ የስዊድን ሲስተም ከሆነ እነዚህ ኤክስፐርቶቹ እንትን የሚሉት ይሄንን ነገር ይቀርፋሉ ተብሎ ይጠበቃል። እንግዲህ
ኦኬ።
በተለይ አሁን ችግሩ የፓርኪንግ ነው። ፓርኪንጎችን ደግሞ አሁን ይሄ እዚህ ተይዘው የታጠሩ ቦታዎችን በአብዛኛው ለፓርኪንግ ይሆናሉ ተብለው ያ ነገር አሁን እየተሰራበት ነው። እየተገነቡ ያሉ አሉ። ለምሳሌ አንዋር መስጊድ ፊት ለፊት ትልቅ ፓርኪንግ መርካቶ ያለው ማለት ነው፣ እዛ አካባቢም ተሰርተዋል። ሌሎችም አካባቢ ይህንን ነገር እያደረጉ ነው። እና እንግዲህ ወደፊት ይሄ ነገር መፍትሄ ያገኛል የሚለው ዋናው ግን ሹፌሮቹ በአጠቃላይ መኪና ይዞ የሚወጣው የህብረተሰብ ክፍል ስነ ምግባር፣ መከባበር፣ አንዱ አንዱን ማሳለፍ መማር መቻል አለበት። ያ ነው ዋናው።
ኦኬ ኦኬ። አንተ መኪና ለመያዝ ደፍረሃል? እዛ
እኔ በእውነቱ አልደፈርኩም። ምክንያቱም እዚያው ሰው ከገጨ እስር ቤት ነው የምትገባውና ገና ከመሄዴ ያንን ነገር ማድረግ አልፈለኩም። ግን ባልደረባ የከበደ ይዟል። እዚህ የነበረውን ድፍረት አይቼ እዛ ግን ያው እንደፈሪ ነበር።
አይ ነገረኝ፣
ተጠንቅቆ ነበር እንትን ቢለው። ምክንያቱም ሲስተሙን ካላወቅ በጣም አስቸጋሪ ነው።
መኮንን፣ የጋራችን የሆነውን ቦታ ሄደ ጎበኘ? እኔና አንተ የጋራው ትምህርት ቤታችንን?
አዎ፣ መድኃኒዓለም ትምህርት ቤት ያው እንዳለ እንደ ጥንቱ ነው።
ኦኬ።
ደስ ይላል አለ። እሱንም አርበኞች ትምህርት ቤትም የተማርኩበትን አይቼዋለሁ።
አርበኞች እኔ ቤት አጠገብ ነው። እሱም አለ።
አዎ፣ እንቁላል ፋብሪካ መሄጃ ነው። ያው አሉ። የድሮ ትዝታ እንግዲህ ይቀሰቅሳል። እሱን ስታይ
ምን ይመስላል መድኃኒዓለም ትምህርት ቤት? አሁንም በሩ ላይ ያ ከዚህ ከማይሞተው ምንድን ነው የሚለው
የሰው ልጅ ማደጊያ ስፍራ ግቡ አለ። ጥቅሱ
አለ። ጥቅሱ
እንዳለ ነው። አዎ፣ ጥቅሱ እንዳለ ነው። ትምህርት ቤቱም እንዳለ ነው። ደስ ይላል። እንትኑን ስታየው ይዘቱ ደህና። እንዲያውም እኔ ብዙ ቦታዎች አርጅተው ታይተውኛል። አሁን ወደ መርካቶ ሲሄድ እነ አመዴ ገበያ፣ እነ ዋንዛ ካፍቴሪያ የምትላቸው ወዳድቀው ነው ያየኋቸው። እርግጥ ያው መርካቶ ብዙ ሱቆች ፈርሰው ህንጻ ተሰርተዋል፣ ግን የጥንቱን ደግሞ መያዝ በጣም አስፈላጊ ነው። አሁን አመዴ ድሮ ያው ታስታውሳለህ፣ ሸገር ገበያ እየተባለ እነ ውብሸት ማስታወቂያ የሚሰሩት የሰሩለት የገበያ አዳራሽ እንደዛ ለእኔ በጣም አርጅቶ ነው የታየኝ። ዋንዛ ካፍቴሪያ አሁን ብታየው ወድቋል። አዎ፣ እነሱን ይዘህ መሀል ገበያ አሁን የሀገር ባህል ልብስ የሚሸጥባቸው እነሱ ሁሉ ወዳድቀዋል። በአንጻሩ ደግሞ ያው ሱቆች ፈራርሰው የገበያ አዳራሾች ህንጻዎች ብዙ ተሰርተዋል እዛው አካባቢ ማለት ነው።
በህዝቡ አኗኗር በኩል ስታየው እንዴት ነው የኑሮ ሁኔታው? የኑሮ ውድነት በልቶ ማደር ሰርቶ በልቶ ማደር የመቻል ሁኔታ ያብዛኛው ህዝብ ነው ማለት ይሄን እነዚህ ሀብት ዲሃብስ የሚባሉት የሀብታሞቹን ሳይሆን ተራው እንደኔ አይነቱ ተራው ህዝብ
ያው አይ ኑሮ ማንንም ሰው
ኮረንቲ ሆኗል
ሊናገረው ይችላል። አይ ኮረንቲ ይሻላል እንዴ? በጣም አስቸጋሪ ሁኔታ ነው እንዳልከው። እኔ አሁን የምል ይሄ ተቀጣሪው ዝቅተኛ ደሞዝ የሚያገኘው ለመኖር በጣም አስቸጋሪ ነው። አንደኛ ቤት ኪራይ በጣም ውድ ነው እዛ ሀገር ላይ።
ኦኬ
ቤት ለመከራየት እኔ እንጃ ዝቅተኛው ይሏል እንግዲህ 2500 3000 ብር ነው ምናምን ይሏል
ኢትዮጵያ ብር
ይነግሩ እንግዲህ በኢትዮጵያ ብር
ደሞዛቸው ስንት ይሆናል? ያንን
ብር ለማግኘት ደግሞ እንዴት ነው ያው ለብቻ ለመኖር ማለት ነው እንግዲህ ያንንም ደግሞ ይዘው ለአራትም ለምንም ሼር ያደረገም የሚኖር ይኖራል።
ግን የ2500 ብር ኪራይ ለመክፈል ቢያንስ 3 4 ጥፍ መኖር አይኖርበትም አትሊስ በዛች ሀገር
እኮ። ያንን ደግሞ መኖር የሚችለው የትኛው የህብረተሰብ ክፍል የሚለውንም ጥያቄ መጠየቅ ያስፈልጋል። በጣም አስቸጋሪ ነው። አንዳንድ ደግሞ በጣም የታዘብኩት ነገር በጣም ወጣቱ ላይ ተስፋ መቁረጥ የምታየው ነገር ጫት ቤቶች በጣም በጣም ከሚገባው በላይ ብዙ ናቸው። በየ ሜትሩ ማለት ይቻላል የጫት ቤት ማለት ነው። እኔ ድሮ አሁን ሰፈሬ አንድ ሰማን የሚለው ነው የሚባል ነው ማውቀው አንድ ጫት ሻጥ ኳስ ሜዳ ዘሆል ለኳስ ሜዳ
አሁን
ዛሬ አሁን ኳስ ሜዳ አከራይ ብትሄድ በእያንዳንዱ መንደር በእያንዳንዱ መግቢያ መውጫ ላይ ይሄ ጀበና ቡና የሚሸጡና ጫት ቤቶች በጣም ፈልተዋል። ጠዋት ወጣቱ ቁርስ እየበላ ብታምንም ባታምንም ነው ይሄ ማንኛውም ሰው ሄዶ የሚያየው ነው። ጠዋት ቁርስ እየተበላ ድራፍት ቢራ ነው የሚያዘው ከጠዋቱ 2 ሰዓት ጀምሮ ክሎካኖታ በዚያ ሀገር ማለት ነው። ይሄ ጤና አይደለም ወይ ሴሚስተር ላይ ሆኖ አይደለም ጠጥቶም ያው ኬክ ብሎም ስራ የሚገባ አለ። ይሄንንም ታዘብያለሁ አይቻለሁ። ድሮ እንደውም ሰውም የሚለው ምንድነው አረምን ነው ድሮ የመንግስቱ ጊዜ ህግ ቢኖር ከ18 ሰዓት በፊት መጠጥ ክልክል ነበር ካስታወስክ በመንግስቱ ጊዜ። ከዛ በፊት ጠጅ ቤት ወይ ሆነ ቦታ ላይ ጠጥተ ብትገኝ ብርሌን አንገት ላይ አንጠልጥለ በየቀበሌው ነበር የሚያዞረ ህዝቡ እኔና እየተቀጣ እየተባለ የዛ አይነት እንትን ነበርና አሁን ግን ያ ነገር የለም። እኔ ገና ሳይ በዚህ በስዊድን አፍተር ፌስት የሚሉት ነበር የመሰለኝ ሌሊት ጠጥተው ጨፈረው ከዛ በኋላ የሚቀጥሉት ነው እንደ ስራ ነው። በቃ ይሄንን ተስፋ መቁረጥ ምናምን ታለ በብዛት
መንግስት ይሄንን በተመለከተ ይሄንን ለመቀነስ ወይም ደግሞ ኦፍ ኮርስ በህግ ብቻ መቀነስ አይችልም ግን በማስተማርም እንዴት ነው በተለያዩ ሁኔታዎች ይሄን ነገር እንዲቆም ዜ በተለይ የጫቱን እኔም በጣም ነው እንትን የሚያሳዝነኝ የጫቱ ሁኔታ ህዝቡን ጭንቅላቱን ባዶ ነው የሚያደርገው። የሚደረግ ሙከራ የለም
እንዴ መሰለ አንደኛ ህጉ እንዳለ ሆኖ በኔ በነበርኩበት ጊዜ እንግዲህ ማስታውሰው ነው ማለት እንዳልኩ በሰፈራችን አንድ ጫት ቤት ብቻ ነበር። ያንንም በቃ ወይ ለሽምደዳ ብለ ለ12ኛ ለሚኒስትሪ ለማን ነው ለማትሪክ ለምናምን የምታደርገው ነበር እንጂ እንደዚህ ቁጭ ብለ ጊዜ ማሳለፊያ ብለ ቀኑን ሙሉ እንትን የምትልበት አልነበረም። በፊት በነበረው ሁኔታ እኔ በሰፈሬ እንኳን 27 ሜዳ የሚባል ነበር የኳስ ሜዳ ማለት ነው ብዙ የብሔራዊ ቡድን ተጫዋቾችን ያፈራ ሜዳ ነው እነ ኃይሌ ካሴን ጨምሮ ማለት ነው። ያ ኳስ ሜዳ 17 ሜዳ ነበር እነ ከበደ ኃይሌን የብሔራዊ ቡድን ያፈራ እና አስቻለው ደሴ በሙሉ የነበሩበት ሰፈር ነው። ያ ለሌሎቹ ደግሞ 3 4 5 ሜዳዎች ነበሩ እንደፈለክ ሄደ መተጫዋትበት። ቀዳሚ አሁን እኛ ጠዋት የታዳጊ የቀበሌ ውድድር ነበረ የቀበሌ ውድድር ለምትካሄደው ጠዋት ከሰዓት ያብዩት ተባቂ የቀበሌ ውድድር ነበር። በማግስቱ ጠዋት ደግሞ የዋናው የቀበሌ ውድድር ነበር። ከሰዓት በኋላ ወጣቱ ስቴዲየም ነበር የሚሄደው። አሁን ያ ነገር የለም። ሜዳ የሚባል ነገር አንድ ኢንች የለም። ወጣቱ ህፃኑ ተወልዶ የት ነው የሚጫወተው? ምንም ይሄ ግሪን ኤሪያ የምትለው ነገር የለም። አሁን በሚገነቡ እነዚህ ኮንዶሚኒየም አዳዲስ ሰፈሮች ያውም ዘመናዊ ሪል ስቴቶች የሚገነቧቸው አካባቢ ነው። አሁን ግሪን ኤሪያ እየተሰራ ከንቱ ነው ያለው እንጂ እነዚያውም ሰፈር ብትሄድ እነዚህ ሜዳዎችን አታይም። በቃ ወጣቱ ሄዶ ይዝናናበት የሚጫወትበት ምንም ሜዳ ነገር የለም። ስለዚህ ምንድነው ይሄን አማራጭ ነው የሚያዩ። ኮብልስቶን ላይ ወጥቶ አይጫወትም፣ ምክንያቱም ኮብልስቶኑ ላይ መኪና ነው የሚሄደው።
ትክክል። ግን በዚህ በኩል ቴንደንሲው በመንግስት በኩል ወይ ፖሊሲ የለም፣ ሙከራም የለም ይሄን ነገር ጫት መቃሙ ወይ ደሞ ተስፋ ቢስነት መቁረጡ ቆሞ ወደ እንዴት ነው ህብረተሰቡ ጤናውን የሶሻል ሁኔታውን እንዲያድስ እንዲገነባ የሚያደርግ ፕላን ይላቾ?
አንዳንድ እንትኖችን ሰምቻለሁ። እንግዲህ ብዙ አካባቢ ሲሻ ቤቶችንና ጫት ቤቶችን እየዘጉ ነው የሚባል ሰምቻለሁ። በተለይ እነዚህ ቼቼኒያ የሚባሉ አካባቢዎች ምናምን እዚህ ብዙ ጊዜ ወጣ ሴቶች እንትን የሚሉበት አካባቢ አለ። እዛ አካባቢ ብዙ ቦታዎች እየዘጉ ነው፣ ድንገት እየመጡ ያን ነገር ያደርጋሉ ተብሏል። እንግዲህ እኔ አላየሁም፣ ግን በእንትን በትክክለኛ በኢንፎርሜሽን ደረጃ ሰምቻለሁ።
ይሄን በተመለከተ ሰሞኑን ያየሁት ነበር በሶሻል ሚዲያ ላይ ነው መሰለኝ። ባህር ዳር ውስጥ ያሉ ገበሬዎች ህዝቡ ጫትን የህብረተሰብ ጠንቅ ነው የድገት ጠንቅ ነው በሚል ጫትን እያጠፋ ነው እየከለከለ ነው የሚል አንብብ ያለው እና እውነት ከሆነ በጣም የሚያስደስት ነው። ሌላው በፖለቲካው በኩልስ የሚሰማው በህዝቡ መካከል ምንድን ነው? አንተ የመጣኸው ትናንትና ጧት ነው አይደለም? ከዛው ያለህ ይሄ ትግራይ ውስጥ ሚሊተሪው ወደ ሌላ ቦታ ሊሄድ ሲል እንዳይገባ እንዳይወጣ የተደረገው ጎንደር ውስጥ የሱር ኮንስትራክሽን መኪናዎችና መሳሪያዎች ሊወጡ ሲሉ ህዝቡ ይፈተሹልን ስላለ የተቆሰበት የተባለው ምንም የሰማችሁት ነገር የለም በህዝቡ መካከል ወይንም?
አዋይ ይሄ ወሬ ያው እንግዲህ ለመጣ አካባቢ ነው ይስማ ነበር ተነግሮ ነበር። በተለይ መከላከያ በአማራው ክልል አካባቢ ወሰደው እርምጃ በሰፊው ወራ ነበር እዛ አካባቢ።
ምንድነው የህብረተሰቡ አመለካከት ይሄን በተመለከተ ምን ይላል?
እኔ ከወሬ ደረጃ በተረፈ እንዲህ ነው የሚለው የለም። በይበልጥ ግን ሞር እኔ አሁን እዛ በቆየውባቸው ሁኔታ ያየሁት ያው ሰው በህዋትና በዳውድ ኢብሳ ኦነግ በጣም እንደተበሳጨ በጣም እንደሚናደር ተሰማለ። ምንድነው ከዚህ በላይ የሚፈልገው? ለምንድነው በነጻና ፍትሃዊ ምርጫ ይሄንን ሀገር ሰላም የማይሰጡት የሚለውን ነገር ተሰማለ። በጣም ያው ሰውን እንዴት አለበት በዛ።
ኦኬ ኦኬ ኦኬ። ዳውድ ኢብሳ አዲስ አበባ ነው የሚኖረው ይባል ነበር፣ ያውም የሆቴል ተከፍሎለት። የምታውቀው ነገር አለ?
እኔ እንግዲህ እዛ በነበርኩባቸው ሳምንታት አላየሁትም እዛ አካባቢ፣ ግን አዲስ አበባ ውስጥ እንዳለ ሰማለሁ።
መኮንን አሁን ቀደም ብሎ ኢትዮጵያን ኤርላይንስን የስቶክሆልም የስዊድን ቅርንጫፍ ኃላፊ አነጋግረናቸው ነበር አቶ ነጋንና አድማጮች ከኢትዮጵያ በቀጥታ ደውለው ባለፈው ሳምንት ፕሮግራማችን በቀጥታ ደውለው የደረሰባቸውን ችግር ገልጸው ነበር። የትራንስፖርት ምንድነው ሻንጣቸው ስላልመጣ ልብስ የግድ መግዛት ተገደዋልና ሌሎችም ኢትዮጵያውያን ሲመጡ ይሄ ችግር እንዳይገጥማቸው በእጃቸው በእጅ ቦርሳ ትንንሽም ቢሆን ልብስ ይዘው የሚጡ የሚሉ ተናግረው ይሄንን እኛ ዛሬ ኢንተርቪው አድርገናቸው ይሄ ኤንጎንግስ ፈረቴልስ ስዊድን እንደሚለው አንድ ጊዜ የደረሰ ችግር ነው። እሱም በቴክኒክ ምክንያት ነው። እሱንም ገልጸናል፣ ይቅርታም ጠይቀናል፣ አይደገምም ብለውን ነበረ። እንዴት ነው ስለ መስተንግዶ የምታውቀው? ምንድነው ኢትዮጵያን ኤርላይንስ? እንግዲህ ኢትዮጵያን ኤርላይንስ ነው የተጠቀምከው አይደል?
አዎ፣ አሁን ስመለስም በኢትዮጵያ አየር መንገድ።
እንዴት ነው አንተ ያየኸው? ችግር ገጥሟል?
በፍጹም። እኔ እንደውም ከቆራሁባቸው አየር መንገዶች አንዱ የኢትዮጵያ አየር መንገድ ነው።
ለምን?
ያው ለምን ብትለኝ ሲሄድ የሄድኩበት ጊዜ ወደ ዲሴምበር 7 ነው።
ኦኬ።
ብዙም አበሻ አልነበረም። በአብዛኛው አውሮፕላኑ ሙሉ ነበር። ትራንዚት በሚያደርጉ አፍሪካውያን መንገደኞችና እንዲሁም ምዕራባውያን ማለት ከኖርዌይ እና የስዊድን ዜጎች የተሞላ ነበር አውሮፕላኑ። መስተንግዶም ከምገባው በላይ እውነቴን ነው የምልህ ሃይ ስታንዳርድ መስተንግዶ ነበረ።
ምንድነው ቁጭ አገር ቁጭ ትላለህ ከዛ በኋላ መስተንግዶ ስትል ምንድነው እሱ?
በቃ የምትፈልገውን ነገር በምትፈልገው ሰዓት ያቀርቡልሃል።
ኦኬ።
ሁሉም ነገር እዛ ውስጥ አለ። ምንም እንትን የምትለው ነገር የለም። ሻንጣም በሚመለከት ብትል እኛ በገባንበት ሰዓት እንደዚህ አይነት ፕሮብሌም የለም። ያው አንድ ጊዜ እንዳሉት ሰውየው ሀፕል ሊያደርግ ይችላል። ይሄ እነሳስም እነ ዩናይትድ አሜሪካን ፍላይት የፈለገ ፍላይት ቢሆን እንደዚህ አይነት ነገር እኮ ሀፕን ያደርጋል። ያው ሻንጣን ይዘው ቤት ይመጣሉ። አንዳንዴ ትራንዚት በምታደርግበት ሰዓት ወይ ላይጫን ይችላል ወይ ሆነ ሀፕል ሊያደርግ ይችላል። ያ ችግር አለ። ምናልባት ያው ኢንፎርሜሽኑ ቀድሞ ካልተነገረና እንዲህ አይነት ፕሮብሌም ካለ ማረም ነው እንጂ እንዲህ አይነት ነገር ሀፕን ያደርጋል በየትኛውም አየር መንገድ። መኮንን አየር መንገዱ ያው ልትቆራበት የሚገባው አየር መንገድ ነው።
አክቹአሊ እኔ ከድሮ ጀምሮ የምቆራበት የነበረው የኔነቴን አርማ ይዞ የሚበር ስለሆነ ነበር። በማከሉ ያሉት ችግሮችን እንዳለ ሆኖ የአየር መንገድ አንድ ቀን የኢትዮጵያ ሕዝብ እንደሚሆን አምንበት ነበርና ቆራበት ነበር። አሁንም ቆራበት።
አዎ፣ በተረፈ መታረም የሚገባው ነገር አለ ከተባለ ስንመጣ በአጋጣሚ ከታደሰ ሶደርቴሌ ጋር ነበር የመጣ ነው።
አሃ፣ ታደሰ ሶደርቴሌ የኢትዮጵያ ድምጽ ሬዲዮ 25ኛ ዓመቱን
ሲያከብር
ቲኬት ያሸነፈው። ኦኬ።
አዎ፣ እንደውም ቁጭ ብለን ኢንፎርሜሽን ሲነገር በጣም በጣም የሞተ ማይክሮፎን ነው። ምንም ነገር አይሰማም። የእንግሊዘኛውም የአማርኛው ምን እንደሚያወሩ እንትና እየጠበቅን ማለት ነው። ወደ ውስጥ ለመግባት ወረድ ጨርሰን ፍተሻውን ሁሉ ነገር አልፈን ወደ ፕሌን ለመግባት በምንልበት ሰዓት የሚነገሩ እንትና እና ለዛ ኤርፖርት አይመጥንም። እንደዛ አይነት ነገር ውስጥ ጥቃቅን ነገሮች ገባ። የውጭውም የሀገር ውስጥም ሰው ሊታዘበው ይችላል እና ያንን እንደዚህ አይነት ነገሮችን ኤርፖርት ውስጥ ያሉት ነገሮችን ማስተካከል ነው።
በዚህ አጋጣሚ እንዳልከው ሌላም ነገር አሁን ዛሬ አንድ አድማጭ ደውለው ነግረውናል። ምንድን ነው ራሱም የኤርላይንሱም የስዊድን ተወካይ ኃላፊ ተናግረዋል። ይሄ የሚስተካከል ነው እናስተካክላለን ብለዋል። ምንድነው ወደዚህ ስትመጣ አይሮፕላን ውስጥ ለመግባት ስትዘጋጅ መጠበቂያ ቦታ ለዛ አንዲት ሽንት ቤት ነች ያለችው።
አንድ ነው። አዎ፣ አይቻለሁ።
ይሄንን ካሁኑ ማሰብ መቻል አለባቸው፣ አለበለዚያ የኢንተርናሽናል ክብራችንን ስታንዳርዱን ይቀንሳል ባይነን። ስለዚህ የኢትዮጵያ ድምጽ ሬዲዮ ይሄንን ለኢትዮጵያን ኤርላይንስ በጥብቅ ማሳሰቢያ ይገልጻል። 400,000 ሰው ተቀምጦ አንድ ሽንት ቤት ነውር ነው። ይሄንን ማስተካከል አለባቸው። ግን የበራሪው አይሮፕላንና በምድር ላይ ያለው ሁኔታ እኩል አልሄደም ነው የሚሉት ኃላፊው። አይሆፕ ያስተካክሉታል ብለን ተስፋ እናደርጋለን። በተረፈ እንግዲህ ያዘጋጃቸው ነገሮች ይኖራሉ ብዬ ተስፋ አደርጋለሁ፣ በተከታታይ የምታቀርባቸው ወደፊት።
አዎ፣ በትክክል አዎ። ወደፊት ያው በጽሁፍ ያዘጋጃቸው አንዳንድ እንትኖች አሉ።
ኦኬ።
ሰውም ሄዶ ቢጎበኛቸው ቢያያቸው ብዬ
ኦኬ
ቲፕስ የሚሰጠው ነገሮች አሉ።
ለምሳሌ እንደው ሚስጥር ካልሆነ ልትነግረን ትችላለህ? አንድ ሁለቱን።
ያው የኢትዮጵያ ብሔራዊ ሙዚየምን ሰው ሄዶ ቢጎበኝ፣ እንጦጦ የዳግማዊ ምኒልክ ሙዚየምንም ሆነ ቤተክርስቲያኑ ሄዶ ቢጎበኝ፣ ስላሴ ቤተክርስቲያን ሄዶ የታዋቂ ኢትዮጵያውያኖችን ሐውልቶች ሄዶ ቢጎበኝ ታሪካቸውን።
ሉሲ አለች አዲስ
ኢትዮጵያ ብሔራዊ ሙዚየም ውስጥ። አዎ፣ ልጆችን ይዤ እዛ አሳይቻለሁ።
በጣም ጥሩ። አይ በጣም ጥሩ። እንግዲህ በናፍቆት እንጠብቃለን። በሚቀጥሉት ሳምንታት በተከታታይ ያዘጋጃቸውን ጽሁፎች ይዘህ እንደምትቀርብ መኮንን፣ እጅግ በጣም እናመሰግናለን። ያው ሬዲዮኑ አባል ስለሆንክም ስራህን በተገቢው ተወጥተሃል ብለን ነው የምናስበው። እናመሰግናለን። ለማንኛውም
እኔም አመሰግናለሁ አህመድ።
አድማጮቻችን እንግዲህ ፕሮግራማችን ሊጠናቀቅ አንድ 20 ደቂቃዎች ያህል ቀርተዋል። በእነዚህ ቀሪ ደቂቃዎች ውስጥ በመግቢያው ፕሮግራማችን ላይ እንዳልነው ሰሞኑን የኢትዮጵያ መከላከያ ሰራዊት በትግራይና በጎንደር ውስጥ ያደረገውን ሁለት የተለያየ እርምጃ በተመለከተ እዚሁ ስቱዲዮ ውስጥ ያሉት የሥራ ባልደረቦች ጋር አጠር ያለ ውይይት እናደርጋለን። እናንተም አስተያየት አለን ምንናገራለን የምትሉ ካላችሁ በስልክ ቁጥራችን 0819100 በመደወል አጠር ያለ ማብራሪያ ወይም መልእክታችሁን ማስተላለፍ ትችላላችሁ። ባጭሩ የሆነው ነገር ምንድነው? የኢትዮጵያ መከላከያ ሰራዊት ከትግራይ ወደ ሌላ ቦታ ለመሄድ ከትግራይ ቦርደር ወደ ሌላ ቦታ ለመሄድ በሚሞክርበት ጊዜ እንዳለ ህዝቡ ወጥቶ መንገዱን ዘግቶ እንዳይወጣ ሲያደርገው መሳሪያዎቹን ሁሉ እስከ መቀማት ደረጃ ሲደርሱ ምንም አልተኮሱም፣ ምንም አላደረጉም። እንደውም መግለጫ ሲሰጡ የጦሩ ምክትል አዛዥ ህዝቡ ከመከፋ እኛ እንከፋ ብለን በሰላም የፈለጉትን አድርገናል ነው ያሉት። ጎንደር ውስጥ ደግሞ የሆነው ነገር ምንድነው? ሱር ኮንስትራክሽን የሚባለውን የቲፒኤልኤፍ ድርጅት የግል ሀብት የሆነውን ድርጅት ስራውን ወደ ከዛ ከጎንደር ነቅሎ ወደ ሌላ ቦታ ሊሄድ ሲል ቃውን ሲያጓጉዝ መኪናዎቹን ከባድ መኪናዎቹን ሲያጓጉዝ ህዝቡ ይፈተሹልን እነዚህ ምን እንደያዙ አናውቅም ይፈተሽ በሚልበት ጊዜ ያንን የሚጠብቀው የመከላከያ ሰራዊት ተኩሶ ሰዎች ገሏል፣ ህፃናትም ሞተዋል፣ የቆሰሉም አሉ። እንደውም አሁን የደረሰን መግለጫ የሚለው የክልሉ ፕሬዝዳንት አቶ ገዱ ይሄ ትክክል አይደለም፣ መደረግ ያልነበረበት ወንጀል ነው፣ ይቅርታ መጠየቅ አለበት ወዘተ ብለዋል። በሚያጣራ ኮሚቴም ወደ አካባቢው እንደላኩ ሰምተናል። ወደፊት የተደረሰበትን ሁኔታ በሰፊው ለማቅረብ ከአገር ቤትም ከተለያዩ ቦታዎች እንሞክራለን። ለማንኛውም ይሄን በተመለከተ እስቲ እዚያ ያላችሁት የሬዲዮ ባልደረባዎች መብራቱና ዘውዱ አጠራ አርጋችሁ ምን ትላላችሁ?
እንግዲህ እናመድ አስተያየት ለመስጠት ያክል ያው ማድማጮቻችንም ከሰሞኑ ሲያደምጡት እንደከረሙት በተለይ በምዕራብ አይ ቲንክ ጎንደር አካባቢ እዛ አካባቢ የተፈጠረው ሁኔታ ሁላችንን የሚያሳዝነው ሁኔታ ነው። ኢትዮጵያ ውስጥ በምንም አይነት ሁኔታ የንጹሃን ደም ያላግባብ መፍሰስ የለበትም እየተባለ እየተነገረ ባለበት ሁኔታ ይሄ ነገር መፈጸሙ የሚያሳዝን ክስተት ሆኗል። የሚያሳዝንም ብቻ አይደለም፣ በተለይ ዲሞክራሲን እየተለማመደች ላለች ሀገር በቀላሉ መታየትና ክፍተት ወይም በር መከፈት የሌለበት ሁኔታ፣ መንግስትም ይሄን ሁኔታ አጢኖ በፌደራሉም በወታደሩም በኩል የተፈጠረውን ችግር አይቶ ተመጣጣኝ የሆነ እርምጃና ካሳ መክፈል ያለበት ሁኔታ መኖር አለበት ብዬ ነው የማምነው። ሲቀጥል ይሄ ጉዳይ ሁኔታው የሚታወቅ ነው። ማህበረሰቡ የጠየቀው ጥያቄ ሌላ ጥያቄ አይደለም፣ የፍትህ ጥያቄ ነው። ንብረት ተዘርፏል የሚል ጥርጣሬና ይታይልን የሚል ነው። እንደዚህ ሲሆን ደግሞ በአካባቢ ባለው ልማድ ጠባቂዎች ይኖራሉ። በዛ አካባቢ ሊኖረው የሚችለው ግጭትና አለመግባባት በንግግር መፈታት ያለበት ሂደት ነው መሆን የነበረበት። በምንም አይነት መልኩ ህይወትን አደጋ ላይ ሊጥል የሚችል አካሄድና ሁኔታ ውስጥ መገባት አልነበረበትም። በተለይ ደግሞ አሁን ላይ በአዲሱ ጠቅላይ ሚኒስትራችን አማካኝነት መንግስት ወደ ሰፊ መሆን አለበት ተብሎ ኢቨን እንደዚህ አይነት ሁኔታ አይደለም ንጹሃን ዜጎች ሲታገቱ እንኳን ወታደሮች እንዳይተኩሱ መረጃ ምንድነው ትዕዛዝ ተላልፎ ብዙሃኖች ህይወት እየሞተ እየታየ በግልጽ እየተገደለበት ባለበት ሁኔታ የታጠቁ ኃይሎች የመንግስትን አካሎች ከማገት ጀምሮ በጅምላ እስከ መጨፍጨፍ ድረስ ባሉበት ሁኔታ የታየው ሆደ ሰፊነት እዚህ አካባቢ ላይ አለመታየቱ የሚያጠያይቅ ሁኔታም አለበት። ለምን መስላችኋል?
ይሄ ነው ትልቁ ጥያቄ። ይሄ ነው በአንድ መንግስት በአንድ ሀገር የህግ መከላከያ የሀገር ጸጥታ መከላከያው ኃይል የተለያዩ እርምጃዎች በተለያዩ ቦታዎች ለምን ወሰደ? ዘውዱ፣ ትግራይ ውስጥ አንገልም፣ ህዝቡ አንተኩስም፣ ህዝቡ ከሚከፋ እኛ እንከፋ አለ። ወለጋ ውስጥ ኢቭን አልፎ ተርፎ የሚሊተሪው እየተገደለ ፖሊሶች እየተገደሉ እርምጃ ለመውሰድ መንግስት አልሞከረም። እዚህ ግን ለምንድን ነው የተደረገው? አንዳንድ ታዛቢዎች የሚሉት አለ ይሄንን ስራ የሚሰሩት የዶክተር አብይን የትግል ወደ ኋላ ለመቀልበስ የህዝቡን ትግል ወደ ኋላ ለመቀልበስ የሚሰሩ የወያኔ ተንኮለኞች በሚሊተሪውም በቢሮክራሲውም ውስጥ አሉ ይላሉ። ለምሳሌ ትግራይ ውስጥ የተፈለገው የነበረው ህዝቡን አስወጥቶ እንዲጮህ አድርጎ ረብሻ እንዲፈጠር አድርጎ ሚሊተሪው ተናዶ እንዲተኩስና ልክ እንደ ሀውዜን ለማስደረግ ነበር። ግን ሚሊተሪው ስማርት ሆኖ በሰላም አለፋት ያችን። ጎንደር ላይም ዘሴም ሙከራ ተደርጎ ሊሆን ይችላል። ግን ሚሊተሪው ለምንድነው ያልታዘብ? ምንድነው እሱ ለምንድነው በሰላም ያላለፈው? አሁንም እንዲህ አይነት ሙከራ የሚያደርጉ የምንድነው የዚህ የንቅናቄው አሁን የሚደረገው የሰላማዊው ለውጡ ተቃዋሚ ኦፊሰሮች ሊኖሩ ይችላሉ። ይሄንን እንዴት ታውታላችሁ? እንዲህ ነው የሚደረገው የሚሉ አሉና ዘውዱ እንዴት ተባለ እንጂ ዶክተር አብይ ይሄንን ወይንም የሳቸው ጓዶች ይሄንን የሚደግፉ አይደሉም የሚሉ አሉ። ስለዚህ ዘውዱ
ነው ይሄን ካንስታን አይቀር በደምቢዶሎ ከዚህ በፊት ጠቅላይ ሚኒስትሩ የተናገሩት አሉ። የአንድ ሉካን ለስራ ባልደረባ ወደዛ ክልል ሄዶ በጥይት ተመቷል እና ያን ሰው ህክምና እንዳያገኝ ክልከላ አድርገዋል በታጠቁ ኃይሎች። ከእንደገናም ደግሞ በሁለተኛ ደረጃ ከዚህ ከአዲስ አበባ ሄሊኮፕተር ተልኮ ያ ሰው ላይ ህክምና ወደ አዲስ አበባ ለማምጣት ሲደረግ መሬት ላይ ተኝተው ሄሊኮፕተር እንዳያልፍ መሳሪያ ደቅነው ሄሊኮፕተሩ ባዶን ተመልሷል። ይሄን ያክል ትግስት ያሳየ መንግስት እንዳለን ያወቀን። ሁለተኛ ነገር ደግሞ በትግራይም ክልል በእንደዚህ ሁኔታ ሚሊቴሪው ወደ መንገድ ይዞ በሚሄድበት ሰዓት ላይ ወጣቶች ተደራጅተው አስፓልት ላይ ወጥተው ሲቃወሙም አይተናል። ይሄን ያህል ትግስት አሳይቷል። ነገር ግን በጎንደር በገንደውሃና በኩኪት የተደረገው ግን ከ10 በላይ ህጻናትና ሴቶች እንዲሁም ከ25 በላይ ሌላ ሰዎች ቆስለዋል። ከ10 በላይ ሆኑት ሞተዋል። የእንትኑስናይ መረጃውንስናይና ይሄን ያክል ትግስት ያሳየ መንግስት እዛ ክልል ላይ ሲደርስ ለምን እንደዚህ አይነት አደጋ ሊፈጠር ቻለ የሚለውን ነገር ነው ማየት ያለብንና ህግ ከሆነ ለሁሉም ክልሎች እኩል የሆነ መመሪያ ሊኖር ይችላል። አንድም መንግስት እየተጓዘበት ያለውን የሰላም የዲሞክራሲ አካሄድን ለማደናቀፍ በርካታ ስራዎችም በተለያዩ አካባቢ ሰዎች ላይ እንደሚሰሩ ያያየን ያለነው። ምክንያቱም መንግስት በጣም ትግስት ወደ ሰፊነት ህዝብ አብሮ እና ሐሳቡን ሰብስቦ ለሀገር እድገት ባለው ወቅት ሀገሪቱን እንዲያገለግል መንግስት ብዙ ግፊት እያደረገ መንግስት የለም እስኪባል ድረስ ትዕግስትን ፍቅርን ያሳየ ባለበት ታይም ላይ እንደዚህ አይነት ክስተቶችን የሚደረግበት ምክንያት ምንድነው የሚል ነው። ያንን ትዛዝ ሰጥቶ በጎንደር አካባቢ ይሄንን ጉዳት ሊያደርስ የቻለው ሳካል ማን ነው የሚለውን ጥያቄ ነው ማንሳትም ያለብን።
እሱን ለመመለስ ጥናት እየተደረገ ነው እንግዲህ የተባለው። ግን ውጥሩ የሚሆነው ምንድነው? ይሄ ምርመራ ተጠናቆ ለህዝቡ ይሄን ወንጀል የሰሩትን ሰዎች ወንጀል ነው ለኔ ይሄንን ትዛዝ የሰጡትን ሰዎች አዛዦችም ሆነ ማንንም ይሁን ማንንም ማቅረብና ህዝቡ በመንግስት ላይ አሁን በተጀመረው የለውጥ ጎዳና ላይ እምነት እንዲያድርበት ያንን ውጤቱን ማሳወቅ መቻል አለባቸው። ተደብስብሶ መከረት የለበትም የሚል እምነት አለኝ። ልክ አንተ እንደምትለው ይሄንን ስራ ላይ መዋል አለበት። አድማጭ አለኝ መሰለኝ። አድማጭ ጤና አስጥልኝ።
ጤና አስጥልኝ።
አጠር አድርገው 10 ደቂቃ ነች ያለችን። እንግዲህ እርሶም አጠር አድርገው።
ጤና አስጥልኝ። ኦኬ፣ በመጀመሪያ ይህ የለውጥ ኃይል ከፍተኛ ፈተና እንዳለበት የሚያሳይ ነገር ነው። እንደገና መከላከያ ሰራዊቱ በአንድ ጊዜ የሚታዘዝ ከሆነ ይህን አሁን የደረሰው በአማራ ክልል ላይ ባዶውን የወጣውን ህዝብ 6 ሰዎች ህይወት መጥፋት በፌዴራል ጦር በኢትዮጵያ መከላከያ ጦር የደረሰው በጣም አሳዛኝ ነው። በምክንያቱም ትግራይ ላይ ወይም ደግሞ ባድማ ላይ ታግቶ የነበረው መከላከያ ሰራዊት በነጻነት እንዳይንቀሳቀስ አለምንም እንትን ታግቶ ለመጀመሪያ ጊዜ ችግሩ ተፈቷል። ሁለተኛ ጊዜ በሽሬ ላይም እንደዚሁ ተደርጎ አለምንም ሰራዊቱን ሌባ ብሎ በመስደብ አግተው ስቴዲየም ውስጥ አግብተው እስካሁን ውሳኔ ሳያገኝ ምንም ሰው ሳይሞት ውሳኔ እስካሁን አልተሰጠበትም። በአማራው ክልል ላይ ራሱ ኢህአዴግ ወያኔ በማኒፌስቶ ላይ አማራን የኢትዮጵያ ጠላት ነው ብሎ ስለፈረጀው በዚህ ላይ እስካሁን ያሉ ጀነራሎች ያንን አስተሳሰብ የሚያካሂዱ ስለሆኑ በአማራው ላይ ባዶም በወጣው ላይ ይሄን አስተቃቂ ድርጊት ማድረጋቸው ምን አይነት መከላከያ ሰራዊትና ማን እንደሚያገር ተጣርቶ ፍስታኔ እንዲሰጥ መከጠልም አለበት። ይሄን እንደዚሁ እንዳለ ሆኖ ነገር ግን ይሄንን ሰላማዊ ዲሞክራሲያዊ ልማት ለማደናቀፍ በሁለት አይነት መንገድ ወያኔ ወይም ደግሞ የቀድሞ የጨለማው ዘመን የ27 አመት ስርዓት አቀንቃኞች ተጠቃሚዎች የሚያደርጉት አንደኛ ብጥብጥ መፍጠር፣ ሰላማዊ ሰው መግደል አንደኛው አመት፣ ሁለተኛ በፕሮፓጋንዳ ማለት ልማታዊ ግለሰቦች ልማታዊ ኢንቨስተር በሚል ልማታዊ ጋዜጠኞችን በሚል ለምሳሌ አንድ መንግስት ለአንድ ሀገር መሰረታዊ ነገሮች የጤና አገልግሎት፣ ትምህርት ቤቶች፣ መንገዶችን መስራት የመንግስት የአንድ ሀገር ኃላፊነት ነው። ነገር ግን እነዚህ ልማታዊ ተብለው በዛ ስም የተለያየ ነገር የሚያደርጉ ጋዜጠኞችና ልማታዊ ግለሰቦች፣ አርቲስቶችም በየሴክተሩ አሉ። እነዚህን መንግስት አጣርቶስ ካላወጣቸው ድረስ እንደዚህ አይነት እልቂቱ ይቀጥላል። መንግስቱም ከፍተኛ ፈተና ነው ያለበት። ነገር ግን በምንም አይነት መመዘኛ ያለፈው የጥለማ ዘመን በምንም አይነት ሊመለስ እንደማይችል ሚሊዮን ህዝቦች ድጋፍ ያለው ስለሆነ ሊመለስ እንደማይችል መገንዘብ አለባቸው። ለመልከት ያህል በአጭር ጊዜ ውስጥ አፍሪካን ቀንድ አፍሪካንና መላ ዓለምን ያስደመሙ ለውጦች ተካሂደው ነበር። ይሄ ሁሉ ፈተና ያለ ይሄ ሁሉ ድርጊቶች ተደርገዋል። ነገር ግን ለምሳሌ ለመጥቀስ ያህል ልማታዊ ግለሰቦች፣ አርቲስቶች የሚባሉ የተለያዩ ሰዎች እነዚህን ልማታዊ ድርጊቶች እንደ መልካም ነገር ያፈሩ፣ ግን የሰው ልጅ በቀን ትልቁ ክብር ያለው የሰው ልጅ ግን በብዛት እያለቀ በአደባባይ ላይ መሳሪያ ሳይዝ እየተገደለ አሁንም ከፍተኛ ፈተና አለበት። ይሄንን ሰላማዊ የህዝብ ለውጥ ለመቀልበስ ከፍተኛ እንቅስቃሴዎች እየተደረጉ ነው። የዚህ አንድ አካል ነው አሁንም በአማራው ክልል ላይ ንጹሃኖች የተገደሉት የዚሁ አንድ አካል ነው።
በጣም ጥሩ። አንድ አጭር ጥያቄ ልጠይቅዎት፣ በአንድ ደቂቃ ከቻሉ ይመልሱልኝ። ይሄ ነገር እንደዚህ ነው ካሉ ይሄንን የተጀመረውን ምንድን ነው የዲሞክራሲ ንቅናቄ ለመቀልበስ ነው የሚሞከረው ካሉ ይሄን እንዳይሆን እነዚህ ምን ማድረግ አለበት መንግስት? በተለይ ዶክተር አብይ ምን አይነት እርምጃ መውሰድ አለባቸው?
መንግስት በየሴክተሩ ውስጥ ያሉት በሽፋን ልማታዊ ተብሎ ስም እየተፈጣቸው በሚዲያ ላይ እየቀረቡ ይሄን ለውጥ ለማደናቀፍ የሚያደርጉትን በተዋረድ ማጣራትና ህዝቡን ደግሞ ከነዚህ ነገሮች ጠንቅቆ ማወቅ አለበት። ወደ ቀድሞ 27 አመት የጥለማ ሰቆቃ ዘመን እንዳይገባ ጠንቅቆ ማወቅ አለበት። ለምሳሌ ለመጥቀስ ቢያስፈልግ ጥቂት ግለሰቦች ሚሊዮነር ሆነዋል፣ ዘርፈዋል። ይቀርቡና ለምሳሌ ጆቲም አርቲስት ነው፣ ፈረንስ ፍቅሬም ልማታዊ አርቲስት ነው። እነዚህ እንደነዚህ አይነቶች ህዝቡ በተግባር እየለየ መሄድ አለበት።
እንደገና እነማን ያሉት
ለምሳሌ በቾክ ሾው ላይ ጆቲ ለህዝብ ጆቲም አርቲስት ነው፣ ሰላማዊ ፈረንስ ፍቅሬም ልማታዊ አርቲስት ነው።
ሰራዊት
ሆኑ ህዝቡ ለይቶ እንዲያውቃቸው ያስፈልጋል።
ኦኬ።
ለጋዜጠኞችም አሉ።
ኦኬ።
ለምሳሌ እንደ ሳምሶን ባሙ ያለው አይነት ጋዜጠኛ ምን ይላል? መንገድ ተሰርቷል፣ ፎቅ ተሰርቷል። ለኢትዮጵያ የሚጠቅማት የሰው ልጅ የመኖር የነጻነት የመንቀሳቀስ መብቱ መከበር እንጂ መንገድና ሆስፒታሎችና ትምህርት ቤቶች መገንባት የመንግስት ኃላፊነት ነው። እነዚህ ይሄንን ትግል ህዝቡ ወደፊት በፍጥነት እንዳይሄድ ለመጣት የሚያደርጉት ፕሮፓጋንዳ ነው።
በጣም
ልማታዊ ጋዜጠኞች አሉ። ልማታዊ
በጣም ጥሩ አለ ጌታዬ። 3 ደቂቃ ነበር
የሰጠው። ብዙ ነገሮች አሉ፣ በዛትም ከፍተኛ ወንጀል የሚሰሩ
ተግባባ።
እነዚህ ነክቶ መጠበቅ አለበት ህዝቡ።
በጣም አመሰግናለሁ። እንግዲህ ይሄ ውይይት አጭር ጊዜ አይደለም፣ ረዘም ያለ ጊዜ የሚጠይቅ ነው። ወደፊት ረዘም ያለ ጊዜ እንሰጣለን። ከዚያ በፊት ግን
እድል በጣም አመሰግናለሁ።
ወደፊት
ግን ክልልና ልማት በሚለው ትርጉም ላይ በ27 አመት የጨለማው ዘመን የተሰራውን በጽሁፍ በተደገፈ ከተለያዩ ማህበራዊ ሚዲያዎች ላይ ቃርን ለማቅረብ እሞክራለሁ።
በጣም ጥሩ፣ በጣም ደስ ይለናል። እናመሰግናለን። አድማጮቻችን፣ ባለፈው ሳምንት የ1 ዶላር ዶክተር አብይ የጀመሩትን የሀሳብ ያቀረቡትን ዳያስፖራው 1 ዶላር በቀን በመስጠት ህዝቡን አገሩን ይታገድ ያሉትን በተመለከተ የስዊድን ኢትዮጵያኖች እንዴት አርገን ይሄን ነገር እናፋጠናለን የሚለውን ለመወያየት ስብሰባ ባለፈው ሳምንት ጠርተን ነበር። ፕሮፌሰር አለማየሁንም አነጋግረን ነበር። እሳቸውም ባሉት መሰረት እኛም ባቀረብነው ሐሳብ መሰረት ስምምነት ላይ ስለተደረሰና የቦርዱም በፕሮፌሰር አለም የሚመራውን ቦርድ ይሄን ሐሳብ በአለም ዙሪያ ለማድረግ ስላሰበ ስዊድን ውስጥ የቻፕተር የዚህ ቻፕተር እንዲቋቋም ለሚደረገው ሙከራ በሚቀጥለው እሁድ ያሁኑ ሳይሆን የወዳኛው እሁድ በ27 ጃንዋሪ እሁድ ከ14 ሰዓት ጀምሮ በኢትዮጵያ ኮሚኒቲ ስብሰባ ይካሄዳል። በዚህ ስብሰባ ላይ ኢትዮጵያውያን ተገናኝታችሁ የቻፕተሩን ለመመስረትና ይሄ የዋናው የዓለም አቀፉ በሚሰጠው መመሪያ መሰረት ስራውን እንዲጀምር ለማድረግ ስብሰባ ተጠርቷል። እንግዲህ እያንዳንዱ ኢትዮጵያዊ ድርጅቶችም ግለሰቦችም የሃይማኖት ተቋሞችም ማንኛውም ኢትዮጵያዊ እንዲገኝ በአክብሮት እንጠይቃለን። ጃንዋሪ 27 እሁድ በኢትዮጵያ ኮሚኒቲ እንገናኝና ይሄንን $1 በቀን በመርዳት ያገራችንና ህዝባችንን እንድንታደግ ይሁን እንላለን። የኢትዮጵያ ድምጽ ሬዲዮ ከበድ ያለ ጥሪ ያቀርባል ለሃይማኖት ድርጅቶች፣ ለግለሰቦች፣ ለፖለቲካ ድርጅቶች፣ ለሶሻል ማህበራዊ ድርጅቶች እንዲሁም ለእያንዳንዱ ኢትዮጵያዊና የኢትዮጵያ አፍቃሪ ኢትዮጵያን በሙሉ በጃንዋሪ 27 እሁድ ቀን 14 ሰዓት ላይ እንድንገናኝ ይሁን እንላለን። የምትሉት ነገር ካለ ዜድና መብሬ
እንግዲህ ቅድም ባነሳነው ሐሳብ ዙሪያ ነውና ይሄንን ሐሳብ እንዴት ነው የሚታየው የሚለው ነው። አሁን 10 ሰዎች ህልፈት ምክንያት ሆኗል ግጭቱ፣ ከእንደገናም ደግሞ 25 ሰዎች መቁሰላቸውን መረጃዎች እያመለከቱ ነው ያሉትና ለነዚህ ሰዎች ያው ተጣርቶ ድርጊቱን የፈጸሙ ሰዎች በህግ አግባብ እንዲቀጡ ማድረግ ከመንግስት ይጠበቃል። በሁለተኛ ደረጃ ደግሞ ለተጎጂ ቤተሰቦች በቂ የሆነ ካሳ መሰጠት አለበት፣ ምክንያቱም ሴቶችና ህፃናቶች ናቸው በዚህ ጉዳይ ህይወታቸው ያለፈውና ሌላም ደግሞ መንግስት እነዚህ ሰዎች ለምን እንደሆነ በዛ ለላይ ብቻ እንደዚህ አይነት ትግስት አልባ ስራ ሊሰሩ ይቻሉት ነው የሚለውንም ደግሞ አጣርቶ ለህዝብ ይፋ ማድረግ አለበት የሚል እምነት አለኝ።
ዘድ ይሄ የኢትዮጵያ ድምጽ ሬዲዮ ዋናው ጥያቄው ይሄ ነው። ለምን እንደው እነዚህ ሰዎች ይሄን ርምጃ ወሰዱት? እነማን ናቸው? ለምን ወሰዱ? ህግ ፊት መቅረብ አለባቸው። መንግስት ይሄንን አድበስብሶ ማለፍ የለበትም፣ አለበለዚያ ተአማኒነት ይጠፋል። ይሄንን የተጀመረውን ለኢትዮጵያ ምንድነው ትንሳኤ ነው የምለው እኔ ወደ ኋላ ይጎትተዋል። ስለዚህ ይሄ በአስቸኳይ ተጣርቶ ለህዝብ መቅረብ አለበት። ወንጀለኞቹ ቅጣታቸውን መቀበል አለባቸው፣ አለበለዚያ ለሌላውም ትምህርት አይሆንም።
ያ ምናልባት አመድም በሌላውኛው ጎን ደግሞ መንግስት ቅጥ ያጣ ወይም የእምነት ተቋም እስከሚመስል ድረስ የዜጎችን ደህንነት በመከላከያ ኃይልም ያስጠበቀ ያልሆነበት ሂደቶች አሉ በሌሎች ክልሎች። እሱም ጎን ለጎን መንግስት ማየትና እንደ መንግስት እንደ ስርዓት ቅጥ የማስያዝ ህግን የበላይነት የማስጠበቅ ኃላፊነቱን መወጣት አለበት የሚለው ሰጀሽን ነው። በእንግዲህ ከዚህ በተጨማሪ ያው በቀጣይነት ደግሞ እያየን የምንወያይበት ሐሳብ የሚሆን ነው። በተለይ የግል እነዚህ ትንሽም ፓርቲዎችም እንደዚህ አይነት አጋጣሚዎችን እየተጠቀሙ ራሳቸውን ለማግዘፍ የሚከዱበት ማካሄድ ተገቢ ያልሆነ፣ ማህበረሰቡ ህግ የመንግስትን ክፍተቶች በጋራ በመሆን በመደገፍ ወደ ተሻለ ዲሞክራሲ የሚለማመድን ስርዓት መደገፍ ማሳደግ ይገባል የሚል መልእክት አለን። እንግዲህ የዛሬ ስርጭታችን በሰዓት ገደብ ምክንያት ይህንን መስሎ አልፏል። በቀጣይ ሳምንት በተሻለ ፕሮግራም በተሻለ ዝግጅት ወደ እናንተ እንመጣለን። እስከ ሳምንት መልካም ሳምንት።